ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
ስም ሰላም ላችኋለሁ። እንዴት ናችሁ? ዛሬ ደና ነው ጉንፋኔ? እግዚአብሔር ይመስገን። ብዙ ሰው ተለያየ ነገር ያጠቃዋል፣ እኔን ጉንፋን ነው የሚያጠቃኝ። እንግዲህ ምንም ማድረግ አይቻልም። ያው ከሰው አይዘኝም ከቆሻሻ አይዘኝም ምናምን ይላል ሰው። እኔ ከሁሉ ነገር ነው የሚይዘኝ፣ ምንም ማድረግ አይቻልም። ክብር ለእግዚአብሔር ይሁን። እስካሁን ስለነበረው አገልግሎት ሁሉ እግዚአብሔር ይመስገን። ትምህርተ ሰብ ወይንም ትምህርተ ሰው ወይም ሰውን በተመለከተ የጌታ ቃል ምንድነው የሚናገረው የሚለውን እየተመለከትን ነው። ባለፈው ሳምንት ላልነበራችሁ ለምንድነው የምናጠናው ስለ ሰው ለምንድነው የምናጠናው የሚለውን ነገር አንስተን አንድ ሶስት ነገሮችን ጠቆም ለማድረግ ሞክረናል። አንዱ መጽሐፍ ቅዱስ በጣም ብዙ ስለ ሰው ስለሚናገር ነው። ኦፍ ኮርስ ስለ እግዚአብሔር ነው በጣም የሚናገረው። ከዛ ቀጥሎስ እግዚአብሔር በአምሳሉ ስለፈጠረው ስለ ሰው ልጅ ነው የሚናገረው። ከዘፍጥረት ምዕራፍ 1 ጀምሮ እስኪ ጨርስ ድረስ ሰው በቅብቅ ይላል፣ በደንብ ይመጣል። በቃ የእግዚአብሔር ትኩረት ነው። እግዚአብሔር በአምሳሉ የፈጠረው የሰው ልጅ ሊተው የሚችል ፍጥረት አይደለም፣ ቢወድቅም እንኳን ማለት ነው። ስለዚህ መጽሐፍ ቅዱስ ይህን ያህል ትኩረት ከሰጠው እኛ ልንዘለው አንችልም። ሌላው ምክንያታችን በፍጥረት ሁሉ ላይ እግዚአብሔር የመግዛትን ስልጣን በምድር ላይ በሚበሩት ላይ በውሃ ውስጥ በሚሄዱት ላይ በምድር ላይ በሚመላለሱት በሁሉ ኢቭን መሬትን ጨምሮ እግዚአብሔር ስልጣን ሰጥቷል። ስለዚህ እንደዚህ አይነት ኦቶሪቲ የተሰጠውን የሰውን ልጅ በትክክል አለማወቅ ኦቶሪቲን አቢዩዝ ማድረግ ውስጥ ይከታል፣ ኤክስፕሎይት ማድረግ ውስጥ ይከታል፣ ብዙ ነገር ውስጥ ሊከተን ይችላል። እና የእግዚአብሔር የልቡ ሐሳብ ምንድን ነው? ግዙ፣ አስተዳድሩ ብሎ እግዚአብሔር ለሰው ልጆች ይሄንን ሁሉ ነገር ሲሰጥ ፕሮፐርሊ መግዛት ማስተዳደር እንደሚገባ ማወቅ ስለሚያስፈልግ ነው። ሌላው ሰዎች ስለሆንን ነው፣ ሬሌቫንት ነው፣ ለኛ በትክክል ይመለከተናል። ከዚህ ተነሳ መጽሐፍ ቅዱስ ስለ ሰው አፈጣጠርና ስለ ሰው ማንነት ምን ይላል የሚለው ማጥናት በጣም ኢምፖርታንት ነው። ይመለከተን የማይመለከተንን ነገር ለመነጋገር አይደለም እዚህ ጋር የተገናኘ ነው የሚለውን አስምረንበት ነበር የተነሳ ነው። እንግዲህ እኛ መጽሐፍ ቅዱስ ስለ ሰው አፈጣጠርና ስለ ሰው ማንነት ምን ይላል ነው እንጂ እዚህ ተገናኝተን የምናየው ከተለያየ ፐርስፔክቲቭ ወይንም ከተለያየ መንገድ የሰውን አፈጣጠርና ማንነት አፕሮች የሚያደርጉት ነገሮች ሁሉ እዚህ ኢንተርቴይን አናረግም። ታውቃላችሁ፣ አሁን አንዳንድ ሰውን ሲያየው ፊሎሶፊካሊ ነው የሚመለከተው፣ አንዳንድ ሰው ፊዚካሊ ነው፣ አንዳንድ ሰው ሳይኮሎጂካሊ ነው፣ ኢኮኖሚካሊ ነው፣ ሶሻሊ ነው። ብዙ ነው መንገዱ፣ በብዙ መንገድ ይታያል። እሱን እዚህ አንችልም ይሄንን ሁሉ ለማየት። ምንድነው ግን ብናረገው ቢብሊካል የሆነውን ፐርስፔክቲቭ ወይንም መጽሐፍ ቅዱስ ስለ ሰው አፈጣጠርና ስለ ሰው ማንነት ምን ይላል የሚለውን እናያለን። ይሄን ካየን በኋላ ግን በተማርንባቸው ትምህርቶች በኩል ሊሆን ይችላል፣ ባነበብነው መጽሐፍ ሊሆን ይችላል፣ በየትኛውም ባገኘነው ኤክስፖዠር አይ ሰው እኮ እንዲም ነው የሚል አድ የሚያደርግ ነገር ከተገኘ ከዚህ ጋር ካልተጋጨ አክሴፕት እናደርጋለን። ከዚህ ጋር ከተጋጨ ግን እነሆ እምነታችን ይመጣል ማለት ነው። ለምሳሌ ኢቮሉሽን ቲዮሪን ሳታስቡ ሳትቀሩ መቼም ይሄን ስናጠና ግድ ነው ታዩታላችሁ። የትምህርት ቤቱ ሲሰጠን ስንማር አሁንም ድረስ ያለ ነገር ነው። እንዴት ነው የምናረገው? መጽሐፍ ቅዱስ እግዚአብሔር ሰውን በመልኩ በምሳሌ ፈጠረ እያለ ግን በትምህርት ቤት የምናጠናቸው ነገሮች አይደለም አንዱ እንስሳ ቀስ እያለ ሲቀየር ነው እዚህ ጋር የመጣው የሚል ነገር አለ። ምንድን ነው የምናነው እኛ? የኔ ሰጀሽን ስለ ሰው አፈጣጠርና ስለ ሰው ማንነት ስናጠና ቢቻል በትንሹ የድሮ የደረጀ መዝሙር ከፍቶ ዝንጀሮ አይደለሁም የእግዚአብሔር አምሳል ነኝ ከእንስሳት በላይ ስልጣኔ ተሰጠ በትንሹ ከፍታችሁ ወይም በልባችሁ እንዲያጎራጎራችሁ ካላጠናችሁት በስተቀር it's very hard ተጠቅጥቆብናል ኦሬዲ ብዙ መረጃ አለ ስለዚህ እሱ በጣም በጣም ወሳኝ ነው ይያስባለሁ ለእንትናችን ስን at the expense of the scripture when in the bible አይደለም ሌሎችን ቪዎች ሌሎችን አመለካከቶች ኢንተርቴን እናደርገው ወይንም እንንቀበል ሆል ጊዜ authority of the scripture ለአማኝ በቃ ቅድሚያ መከበር ያለበት ነገር ምክንያቱም አማኝ የተባለው እነሆ እምነታችን ምን ከየት የመጣ እምነት ከዚህ መጽሐፍ ውስጥ የመጣ እምነት ሰው እምነቱን ከየትኛው ምንጭ እየሰበሰበ ዴቨሎፕ ሊያደርግ ይችላል ምንድነኛን የሚለየን የእግዚአብሔር ቃል ፋይናል ኦቶሪቲ አለው በእኔ እምነት ላይ በእኔ ዲሲዥን ላይ በእኔ የትኛውም ነገር ላይ ብለን ያመንን ስለሆነ እንደዚህ የተገናኘ ነው የምንገልጠው መጽሐፍ ይሄ መጽሐፍ በእኔ የዳሩንን መጽሐፍ ይዤ ልመጣል ይችላል እዚህ ጋር ወይም ሌሎች መጽሐፎች ይዤ መጥቼ እሱን ልናገር አልችልም ይሄ የእግዚአብሔር ቤት ነው የእግዚአብሔር ቃል የሚነገርበት ቦታ ነው እሱን ለመስማት ሁላችንም እዚህ የተገናኘ ነውና እንትኑን ይሄ ስኮፑን በጣም ካምቦራቀቅነውና ካሰፋ ነው ድብልቅልቁ ነው የሚወጣብን ስለዚህ አጥብበን የጌታ ቃል ስለሰው ምን ይላል ሰው እንዴት ተፈጠረ ይላል ከምን እግዚአብሔር አበጀው ይላል እሱን ነው ልንመለከት እዚህ የተገናኘ ነውና እሱን አስምረን መነሳቱ ጥሩ ነው ስለዚህ ዘፍጥረት ምዕራፍ 1 ቁጥር 26ን ላንብብና በሱ ላይ ባለፈው የተናገርኩት ሐሳብ ትንሽ ሪቫይዝ ላድርግ ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር እንግዲህ ሰው በእግዚአብሔር መልክና ምሳሌ ተፈጥሯል ነው የሚለን ይሄ ቃል ምን ማለት ነው የሚለውን ልናይ ጀመርንና ባለፈው ምንድነው በእግዚአብሔር መልክና በእግዚአብሔር ምሳሌ መፈጠር በእግዚአብሔር መልክና ምሳሌ መፈጠርማ ብለን ይሄ ከማለት ይልቅ ምን ማለት አይደለም የሚለውን ብናይ ይሻላል አለ ይሄ እንደነት አፕሮች አለ በትምህርት ቤት ውስጥ እንትን ማለት እንትን ነው ማለት ይቻላል እንትን ማለት እንትን አይደለም ብሎ መጀመርም ይቻላል ዞሮ ዞሮ ምን ማለት እንደሆነ ለማወቅ የሚያግስ ስለሆነ ምን እንዳልሆነ ማወቅ እንደሱ ነበር ይሄድነው በሱ መቅጣጫ አንድ ሶስት ነገሮችን ለማንሳት ሞክረናል ለምሳሌ እግዚአብሔር በመልካችን እንደ ምሳሌያችን ሰውን እንፍጠር ሲል እንደኛ አይነት ፊዚካል ቦዲ ያለው አይደለም እግዚአብሔር ምን መሳሰለው በዚህ አይደለም ብለን አንስተን ነበር እንደኛ አይነት አሁን እግዚአብሔር ያያል ግን የኔ አይነት አይና አይደለም ያለው የእናንተ አይነት አይና አይደለም ያለው እግዚአብሔር ይሰማል ግን የኛ አይነት ጆሮ አይደለም ያለው እግዚአብሔር ክንድ አለ እግዚአብሔር ክንዶይ ተነስ እንላለን ምን አይነት ክንድ እንደኛ አይነት ክንድ ነው አይደለም እጁ ትላለች መጽሐፍ ቅዱስ እንደኛ አይነት አይደለም ይሄን ስንመለከት ነበር ጾታም የለውም እግዚአብሔር ጀንደር ኒውትራል ነው አሁን አንዳንድ ጊዜ ይሄ ሪአክሽን ቲዮሎጂ የሚባል ነገር አለ ምንድነው ሪአክሽን ቲዮሎጂ ሰዎች ከሚኖሩበት ባህል ወይ ማንኖር የተነሳ ልክ አይደለም ብለው የሚያስቡት ነገር ከበተለይ አሁን ከዚህ ከጾታት ጋር በተያዘ ወንድ ሴትን ይጨቁናል ኦፍ ኮርስ ይጨቁናል አይጨቁናል እንዴማ ምንም ታወቃል ስለዚህ ይሄን በማየት አይ እኛን ያስጠቃን እንደው መጽሐፍ ቅዱስ ነው ብለው መጽሐፍ ቅዱስ ላይ የሚነሱ ሴቶች አሉ በአለማችን ላይ እሱ ሪአክሽን ቲዮሎጂ ይባላል ምን ለማለት ነው ከኔም ኤክስፒሪንስ ላወራላችሁ ይችላልው ለምሳሌ እግዚአብሔር ወንድ ነው ብለ ያስባሉ ሰዎች በመጽሐፍ ቅዱስ ውስጥ አንተ ስለሚባል አባ ስለሚባል እግዚአብሔርማ ወንድ ነው ስለዚህ እንደውም በጣም ያስጠቃን እግዚአብሔር ነው የሚሉ የሴቶች ሙቭመንት አለ በአለማችን ላይ ከዚህ ተነሳ ምን ያደርጋሉ በቃ እንደዛ ከሆነ እንደውም እግዚአብሔርን ወደ አባ ሳይሆን ወደ እናት ነው ማስጠጋት ይሉና እናት የሚመስልባቸውን የመጽሐፍ ቅዱስ ቴክስቶች በደንብ ያወጣቸውና ሉክ እግዚአብሔር አባት አይደለም እንደው እናት ነው የሚመስለው የሚል የሪአክሽን ቲዮሎጂ ዴቨሎፕ ያደርጋሉ አደጋው ግን በጣም በጣም ከፍተኛ ነው በፈረንጅ 2007 ኦር 8 ይሆናል ሳውዝ አፍሪካ አንድ በካራት ዩኒቨርሲቲዎች የምንማር ተማሪዎች ተጠርተን እዛ የቴሲስ ፕሬዘንቴሽን ነበርን እና ሄደን እና ከዚህ ሄድ ነው ራሱ ፕሮፖርሽኑ የወንድና የሴት ቁጥሩ 10 ተማሪ ነው ከ10 ተማሪ ውስጥ 8 ወንዶች ነን 2 ሴት ነው እና ከዩኒቨርሲቲ ከአንደኛው ግን 8 ሴት 2 ወንድ ነው የመጣው እና ራሱ አሁን ቲዮሎጂ ስኩል 8 ሴት 2 ወንድ አልተለመደም ብዙ ማለት ከሚኒስትሪ ማንጻር ምናምን ፉል ታይም ከመሆን አንጻር ማምሲ ሲታይ ብዙ ጊዜ ወንድ ነው ወደ ሚኒስትሪ ውስጥ እንትን የሚያደርገውና እሱ ራሱ መጀመሪያም ጥያቄ ሆኖብናልና 8 ናቸው ሴቶቹ 2 ወንድ ናቸው ኦኬ ጧት ጧት ዲቮሽን ታይም ነበር ለዩኒቨርሲቲው እድል ይሰጣል የኛ ቀን ፕሬዘንት አደረገን የሌላው ቀን የነዚህ ሴቶቹም ይበዙበት ቀን መናገር ጀመረች አንደኛው አጸሎት ንጸልይ አለች ኦኬ ንጸልይ ጀመረ ከዛ አንድ መዝሙር ላስለምዳቸዋለች እሺ እኛም አስለምደን አዘምረናል በአማርኛ እሺ ዘመረ ከዛ ቃል አካፍላችሁ አለችና አንደኛው ደግሞ ታ ቃል አካፈለች ኦኬ ሌትስ ፕሬ አለች ክሎዚንግ ፕሬየር አወር ማዘር ጋድ ስትል ያው ዩ ሃቭ ቱ ኖ ማለት ያለውን እንትን መዳሰስ ያስፈልጋል እንደሌለ ቆጥረን ዘለን አረ በቃ እግዚአብሔር ሰውን ፈጠረ ማለት ብለን አናልፍም መቼም ምንድነው በዙሪያችን ያለው እነሆ እምነታችን ለማለት ይሄን እምነት የሚሸራረፍ የሚነካካ የለም ወይ አለ አወር ማዘር ጋድ ስትል እኔ ጆሮዬ ነው ያድሜ እንትን ይያለ ስለሆነ ጆሮዬ ነው ብዬ ለማለፍ ሞከርኩና አጠገቤ ከኛ ጋር ሄደ ኢዛ ኦርቶዶክስ ግን ከኛ ጋር የሚማር ኢቫንጀሊካል ማይንድድ የሆነ ኦርቶዶክስ ነው ለማንኛውም እና እኛ ተማሪ ነው ከጎን ነበር እና በጣም ቀፈፈው በዛለት ማል ይነካከኝ ምንድነው አልኩት ምንድነው ያለችው አለኝ ማለት ለሱ በጣም 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 ከባድ ዊርድ ነው የሆነበት ኦፍኮርስ ለኔም ከባድ ነው ግን ትንሽ ይሻላል መሰለኝ እንትን ነው ዩ ኖ ለኦርቶዶክስ ከባድ ነው ምንድነው ያለችው አለኝ ማዘር መሰለኝ አልኩት ቢስ እርግጠኛ ስላልሆንኩኝ ምና አለኝ መሰለኝ ቆይ ከደገመች እንጠብቅ አልኩት ደገመች አሳልፈኛል ምንስ ነው የመጣ ነው ብሎ በጣም ነው የደነገጠውና እንትን ያደረገው ዳስ ሪአክሽን ቲዮሎጂ እና ቲ ብሬክ ላይ ሁሉም ሊያናግራት ፈለገ ሺ ዋዝ ቬሪ ቦልድ ለማስረዳት ማለት ምድረብ ትሉት አለች እንዴ ማን ነው እግዚአብሔርን አባት ያደረገው አለች አይ እንደዚህ እንደዚህ ሲሆን ሲሆን እንደውም እናት ነው እግዚአብሔር ብላ ከእናት ባህሪ ጋር ምናምና እንግዲህ በባህሪ ከሄድን ኦፍ ኮርስ እግዚአብሔር እንዳባትም እንደናትም ነው ሩህሩህ ነው ሲባል ይስ እንደናትም እንዳባትም ነው ግን ጾታ ነው ወይ እዛ ጋር መታየት ያለበት አይደለም እኮ ሶርስነቱን ነው ምንጭነቱን ነው መመልከት የሚያስፈልገው እንጂ እኛም ወንድ ነው አላልንም እኮ ሲጀመርም ግን እንደዛ ይታሰባል እና እግዚአብሔርን በመልካችን እንደምሳሌሽ እንፍጠር ሲል ምን አይደለንም እግዚአብሔር በምንዋን መስለው ስንል አንዱ በዚህ ነው ማን መስለው እግዚአብሔር ወንድም አይደለም ሴትም አይደለም ግን አንዳንዴ አይምሮአችን ውስጥ እንደዛ ይሳላል እግዚአብሔር ስንል በሰማያት የምትኖር አባታችን ሆይ ወንድ ነው ያሰብን ያለ ነው በደንብ ማሰብ ያስፈልጋል anyway physically አንመሳሰልም ነበር አንዱ ያልነው ሌላው እግዚአብሔር ሁሉን አዋቂ ነው እኛ ሁሉን አዋቂ አይደለንም ውስን ግን አንዳንድ ጊዜ ሰው ያምጻል በጣም ያልፋል እንደምንሳነኛ ላይነት አቲቲዩድ አለው በውስጡ እሱ በጣም ጥንቃቄ ይጠይቃል እኛ አናቀም እኛ ሁሉን አናቀም እግዚአብሔር በመልካችን እንደምሳሌያችን እንፍጠር ሲል ያላካፈለን ባህሪ አንዱ ይሄ ነው ሁሉን አዋቂነት አላካፈለንም እግዚአብሔር ጀማሪ የለውም እኛ አለን እኛ ለርን ነው እናረጋው እያወቀን እየተማረን ምን እንደ ፍጥረቶች እንጂ ጨርሰን የጀመርን አይደለም ሁሉን አውቀን የጀመርን አይደለም አሁን ጳውሎስ ሲናገር ልጅ ሳለው እንደ ልጅ አስብ ነበር እንደ ልጅ ቆጥር ነበር እንደ ልጅ እናገር ነበር አሁን ግን የልጅነትን ጠባይ የጎልምሼ እንደዚህ ሽር ያለው ይላል ሰው ለርን የሚያረግ ፍጥረት ነው እንዲህ ሆኖ ያለ ግን አንድ አድ ጊዜ ሁሉን እንደሚያቅ ሊሰማው ይሞክራል የዘፍጥረት 3ቱም ውድቀት አንዱ ከውቀት ጋር የተያዘ እሷናት እዚህ እኛ ሁሉን ቻይ ሁሉን አዋቂዎች ምናምን አይደለም ሌላው እግዚአብሔር በሁሉ ስፍራ ባንድ የመገኘት ይችላል ሰውን ጨምሮ ኢቭን ኤንጀልስ መላእክት ባንድ አንድ ኤንጀል ባንድ ጊዜ ሁሉ ስፍራ መገኘት አይችልም ባንድ ጊዜ አንድ ቦታ ነው መገኘት የሚችለው ለምሳሌ መልአኩ ገብርኤል የኢየሱስ ክርስቶስን እናት ማርያምን አናግራት ይሄን የምስራች ንገራት ተብሎ ሲመጣ ማርያምን ጋር ያዋራ at the same time ሌላ ቦታ የለም አያስተምር መጽሐፍ ቅዱስ እንደዚህ ባለፈው ማስቻለ ስለ ኤንጀልስ አይደለም እናጠናው ስለ ሰው ነው እናጠናው ስለዚህ ቶሎ ከዛ ወጣት አለብ ዞሮ ዞሮ ግን ምንድነን ከእግዚአብሔር በመልካችን እንደምሳሌሽ እንፍጠር ሲል ምን ማለቱ ነው የሚለውን ለማየት ምን ማለቱ አይደለም የሚለውን እነዚህን ተመልክተን ነበር እንዲው ለማስተዋወስ ነው ኦኬ ታዲያ ምን ማለት ነው? በመልካችን እንደምሳሌያችን እንፍጠር ሲል እግዚአብሔር ምን ማለቱ ነው? እግዚአብሔር ሰውን ጨምሮ ሁሉን ለክብሩ እንደፈጠረ መጽሐፍ ቅዱስ ይናገራል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 7ን በማንበብ ልጀምር ዛሬው ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 7 ላይ እንደዚህ የሚል ቃል ታገኛላችሁ። ሰሜንን መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆችን ከሩቅ ሴቶች ልጆችንም ከምድር ዳርቻ በስሜ ተጠራውን ለክብሬም የፈጠርኩትን የሰራሁትንና ያደረኩትን ሁሉ አምጣለዋለሁ ይላል። ለክብሬ የፈጠርኩትን የሚል ቃል ታገኛላችሁ እዚህ ጋር። ሁሉ የመታሰብ ያለበት ነገር ምንድነው? እግዚአብሔር ለኛ ጥቅም ወይም እንትኖቹ እኛ አይደለንም። በቃ እኛ ተንበሸበሸ ነገር እንዲኖረን you know አሁን እንደሚባለው አይደለም። በጣም የስብከቶቻችን ትኩረት የመዝሙሮቻችን ትኩረት የብዙ ነገሮቻችን ትኩረት እኛን በቃ በጣም ላክዥሪ የሆነ ላይፍ ማኖር ምናምን ምናምን አርገና አስባ ነው ከዛ ያልፋል። በዚህ ውስጥ የአማኝ እግዚአብሔርን ይፈራ ሰው ጥቅም የለም ወይ መጽሐፍ ቅዱስ ላይ አለ? ምንም ቤነፊት አለው እግዚአብሔርን ማምለክ እግዚአብሔርን መከተል አለው። ግን አልቲሜት ግቡ እሱ አይደለም። እግዚአብሔር የሚያደርገውን ሁሉ ያደረገውም የሚያደርገውም አሁንም የሚያደርገው ወደፊትም የሚያደርገው ከራሱ ስም ክብር ጋር የተያዘ ነው። ለክብሬ የፈጠርኩት ይላል እግዚአብሔር። ራእይ ምዕራፍ 4 ቁጥር 11 ፈጥረሃልና ክብር አምልኮ ስግደት ይሄ ሁሉ ምን ይገባሃል። ለምንድን ነው እግዚአብሔር የሚከበረው? ለክብሩ ነው የፈጠረው ፍጥረትን ሁሉ። ዮሐንስ ሰማይ ተከፍቶ አየሁ በዙፋኑ ላይ ተቀምጦ እግዚአብሔር ይመለካል። ለምን? ለምንድን ነው የሚመለከው? ዲዘርቭ ያደርጋል። አዎ ለምን? ሁሉን ፈጥረሃልና። ስለዚህ ለምኑ ነው የፈጠራቸው? ለራሱ ክብር ነው የፈጠራቸው። እዛ ውስጥ ግን የኛ ጥቅም አለ? አዎ። አሁን አማኝ አንድ ውሳኔ ሲወስን ከዓለማዊ የሚለየው በመንደነው? ዓለማዊ አንድ ውሳኔ ሲወስን ይጠቅመኛል አይጠቅመኝም ነው ካልኩሌሽኑ። የኛ ከዛ ማለፍ አለበት። ግልጽ ነው? እኔ ይሄን ባረግ እግዚአብሔር ስም ይከበራል ወይስ ይሰደባል ነው የመጀመሪያው ጥያቄ። አሁን አንዳንዶቻችን ምን ያው ማንኛና ነው እግዚአብሔርን ስም ማሰደበው? አረ መጽሐፍ ቅዱስስ በእናንተ ምክንያት በአዛ መካከል ስሜ ተሰደበ አይደል የሚለው እግዚአብሔር? ምክንያቱም ስሜ በእናንተ ላይ ተጠርቷል። እናንተ እንደ አዛብ አይደላችሁ። እናንተ አማኞች ናችሁ። እናንተ እስራኤላውያን ናችሁ። በእግዚአብሔር የተመረጡ የተባላችሁ ናችሁ። ስለዚህ የምታረጉት የምትሆኑት ሁሉ ከኔ ስም ጋር አውቶማቲካሊ ይያያዛል። ማቴዎስ 5ም ሲናገር መልካሙን ስራችሁን አይተው ፓ አንቺ እኮ ድሮም ያዛ አይደለሽ የሚሉሻል አይደለም ይላል። በሰማያት ያለውን አባታችሁን ምን ያረጋሉ? አውቶማቲካሊ ነው የሚያያዝ። ስለዚህ ለምን ፈጠረ እግዚአብሔር? ለክብሩ ነው የፈጠረው። እሱ መረሳት የለበትም። ከሱ ካልተነሳን ከኛ ቤኔፊት ጋር ካያያዝ ነው ያው የዓለማዊ ቫልዩ ሲስተም ነው የሚኖረን ማለት ነው። እግዚአብሔር ሁሉን ለክብሩ ፈጥሯል። መዝሙር 8 ቁጥር 5 ላይ መዝሙረ ዳዊት 8 ቁጥር 5 ላይ እንደዚህ የሚል ቃል አለ። ሰው እንዴት በእግዚአብሔር ተከብሮ የተፈጠረ ፍጥረት እንደሆነ ሲናገር ማለት ነው። መዝሙር 8 ቁጥር 5 ከመላእክት እጅግ ጥቂት አሳነስከው በክብርና በመስጋና ዘንድ ከለልከው ይላል። አያችሁ እግዚአብሔር ራሱም ክብር ነው፣ የፈጠረንም ለክብሩ ነው፣ ያጎናጸፈንም ክብር ነው። በነገራችን ላይ ሁሉም ያለውን ነው የሚሰጠው። እግዚአብሔርም ያለውን ነው የሚሰጠው፣ አጋንንትም ያለውን ነው የሚሰጠው። የሌለውን ሊሰጥ አይችልም። አጋንንት የተዋረደ ስለሆነ ሊያከናንብ የሚችለው ውርደት ብቻ ዲሰፕሽን ነው፣ ውሸት ነው። አሁን ጠንቋይ ምናምን ምናምን ይሄን ይሰጣል ይሄን ይሰጣል። ኖ ኖ ኖ ኖ ኖ። መጨረሻ የሚያከናንበው ያለውን የተዋረደ ስለሆነ ሐሰተኛ የሐሰት አባት ስለሆነ ህይወትን በቃ ሚዝረብል ነው የሚያደርገው ይመስላል። መጀመሪያ ላይ ያጓጓል። ሰዎች ጠንቋይ ጓጓ ሄዶ እንዲያገኝ ሲባል ይጓጓል። ሰው ስቲል ሞክረው ይላል። የሌለውን ከታንተቶ ነው የሚሰጠው። ክብር ያለው እግዚአብሔር ክብር ያጎናጽፋል። ክብር ለእግዚአብሔር ይሁን። ስለዚህ እንዴት አድርገው ፈጠረው ሲባል ከመላእክት እጅግ ጥቂት አሳነስከው በክብርና በመስጋና ዘውድ ከለልከው። ይሄ መዝሙር 8 ዳዊት የዘመረው መዝሙር ነው። በጣም ደስ የሚል መዝሙር ነው። አይ ቲንክ ቀድሜ ደረጀ መዝሙር እንደነገርኳችሁ ስለ ሰው አፈጣጠር ስለ እግዚአብሔር ማንነት ኤኒ ኢዲዮሎጂካል የሆነ ነገር በመጽሐፍ ቅዱስ ስናጠና አሁንም የወንድማችንን የ ገዛይ ሙሴ በትንሹ መከፈት ጥሩ ይመስለኛል። አቤቱ ጌታችን ስም በምድር ሁሉ እጅግ ተመሰገነ። በትንሹ ምስጋና ህምበሰ ማሽ ላይ ከፈለገነ በዚ አክብሮት በዚ ትህትና በዚ ልብ ነው ስለ እግዚአብሔርም ስለ ሰውም ስለ የትኛውም ነገር መጽሐፍ ቅዱሳችንን ገልጠን ስናጠና ማጥናት ያለብን ቴዎሎጂ ትህትና ይጠይቃል። አሃ እዚህ 40 40 ምትሰበስቡን እናንተ እንደሱ ልታረጉ ነው እንዴ ካላችሁ አይ እንደሱ ለማ እንደሱ ዛኛው አዳራሽ ይዱ ያኛው ቴዎሎጂ ስኩል ነው ለማታቁ ሰዎች ይሄኛው አዳራሽ ማለት ነው ሃምብል መሆን ይጠይቃል። ሰውን ጥልቀት ይዞ ነው በቃ ከሚረብሸው ምን የሚለው ምን ያቸው ብዙ ሙግቶች ክርክሮች የምር በእውነት ሰዎች እግዚአብሔርን ቃል በትክክል እንዲረዱ ካለ ፓሽንና እንደው ቅንነትም ነው ለማለት በጣም ያስቸግራል። አንዳንዱ አከሄድ በጣም ውርድ ነው። እሺ በእግዚአብሔር መልክና ምሳሌ መፈጠር ማለት ታዲያ ምንድነው? ለመለሰው ወደ ዘፍጥረት ምዕራፍ 1 ቁጥር 26 እዚህ ጋር እንደ ምትልቃል አሳያችሁ ፈልጋለሁ። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እንደ ምልቃል ሲገባ መጽሐፍ ቅዱስ ውስጥ ኤግዛክትሊ እግዚአብሔር ማለት አይደለም ሰው ራሱ ቃሉ እንደ ማለት ይከለክለናል እንደዛ እንዳናስብ ማለት ነው። ምሳሌ ምዕራፍ 28 ቁጥር 1 ላይ ሀጥ ማንንም ሳያሳድደው ይሸሻል ይላል። ሰው ነው እንግዲህ ሀጥ ኃጢአተኛ ማለት ነው። ወልዳ ማህሪክ ስለሆነ ነው ሀጥ ኃጢአተኛ ብርግግ ነው በቃ ይድጉት ነው ቦልድ ሊሆን አይችልም ኃጢአተኛ። ስለዚህ አይደለም ማሳደውት ሳሳደዱት ማገደል ይገባል ነው እኮ ማንንም ሳያሳድደው ነው የሚለው። ኃጢአተኛ ማንንም ሳያሳድደው ይሄው ሀጥ ማንንም ሳያሳድደው ይሸሻል ጻድቅ ግን ይልና እንዳንበሳ ነው ይላል። እንደ ጻድቅ ግን እንዳንበሳ ነው እንደምትላለሽ ምን ማለት ነው? በቃ ጻድቅ ሊገልጠው ሲያስብ ማይፈራ ማን ነው አለ ማይደነግጥ ቦልድ ሆነ ሰው እንዳይል ስለ ሰው ነው ቆያወራ ያለው። ስለዚህ ሰውን ሊወክል የሚችል አይነ ነገር ነው የሚፈልገው። አንበሳ ነው በዱር እንስሳት መካከል ማይደ አሁን ቀብረው ብትመጣ ምን ንግንቅ አይልም አንበሳ። ጅብም ቢመጣ ሌላውም ቢመጣ በቃ ይሄ ነው ማንነቱ። ስለዚህ ካንበሳ አንዱ ከሰው ጋር የሚያመሳስለው አንበሳ ምንድነው? በቃ ጻድቅ እንዳንበሳ ነው አለ ቦልድ ነው አይፈራም ፌስ ያረጋል የሚመጣውን ነገር ምና ያ ግን በጣም ድንቁት ነው በጣም ፈሪ ነው ብሎ ነው። ስለዚህ ሀጥ ማንንም ሳያሰድደው ይሸሻል ጻድቅ ግን እንዳንበሳ ነው ሲል ምን ማለት ነው? ሁሉ ነገሩ አንበሳ ነው አይደለም። ካንበሳ የሚወስደው ይሄ ጻድቅ የሆነ ሰው ካንበሳ የሚወስደው ቦልድ መሆንን ነው አለመፍራትን ነው በኮንፊደንስ መግባት መውጣትን ነው መንጎማለልን ነው አለቀ። ከዛ ውጪ ሌላ ነገሩ አይመሳሰልም ማለት ነው። ስለዚህ አሁንም ሰውን በመልካችን እንደመሳላችን እንፍጠር ሲል እግዚአብሔር ፈጣሪ ነኝ ማለት አይችልም። ራሱ ቃሉ እንፍጠር እየተባለ ፈጣሪ ነኝ ድፍረት ነው። ድፍረት እየተፈጠረ እንዴት ነው ፈጣሪ ነኝ ያለ አለ እንዴ? አረ ሞልቷል። አረ በደም ጆሮአችሁን ከፍታችሁ ስሙ በደም ባለ በመጽሐፍ ቅዱስ ታሪክም ውስጥ ባለፈውም ለማሳየት ሞክሬ ያለው ንጥጃ እየተነሱ የሆኑ ነገሮች እየተነሱ እነናሉ እኛም እነናሉ ግን አይደሉም። እዚህ አሁንም እንደዚህ አይነት አከሄድ ይሄ በቀሰው አመጸኛ ነው። ሰው ልኩን ካላወቀ ወይንም የእግዚአብሔር ቃል ያስቀመጠው ቦታ ካልተቀመጠ ረባሽ ነው በቃ ሰው ማይሄድበት ማይነካካው። ደግሞ የሚያሳዝነው ነገር የመጨረሻ ዳሜጁ ራስ ላይ ነው የሚመጣው። ራስ ላይ ብቻ አይደለም ደግሞ በዙሪያ ያሉትም ላይ ያመጣል። አመጽ አለመታዘዝ ብዙ ጣጣ ያመጣል። መጽሐፍ ቅዱሳችን ዞሮ ዞሮ ስላልታዘዙ ሰዎችና ስለታዘዙ ሰዎች የሚናገር መጽሐፍ ምንም ሌላ ነገር አይደለም። ስለዚህ እንደ ካለ ሰው እግዚአብሔር አይደለም ይመስላል። በጣም እንደው ከምንም እግዚአብሔርን ነው የሚመስለው። yes ከየትኛውም እንስሳት ሰው እግዚአብሔርን ነው የሚመስለው። ግን እዚህም ጋር ሌላ አመጣለ ኖ እኔ እንስሳ ነው የሚመስለው ይላል ሰው ተነስተ ምንድነው የምትሉት? እሺ አሁን ወደ ዝንጀሮ ነው የምትጠጋው ካለ አንድ ሰው እንዴት ነው ዲስፕሩቭ የምናደርገው? አይደለ አንተ ወደ ዝንጀሮ አይደለም የምትጠጋው አንተ ወደ እግዚአብሔር ነው የምትጠጋው እንዴት ነው የምትሉት? አዳም ከሱ ጎን አጥንት ወስዶ እግዚአብሔር ሔዋንን ሲሰራት እቺ ናታል እኔንም ተመስሎ እቺ ናታል። ከሱ በፊት እኮ የተፈጠሩ ፍጥረቶች አሉ አይደለም እንዴ? ከእንትና ከአውራሪስ ጋር ነው መመሳሰለው ብሎ አላ ግን የዛሬ አመጸኛ ሰው ከእኔ ወደ ሰው አይደለም መጣጋ ይላችኋል። እንዴ አሁን እኮ አንዳንዴ የምር በትክክል ቤተክርስቲያን ውስጥ ወንድና ሴት ተያይዘው ሊጋቡ ሲመጡ እኮ ከሆነ ጊዜ በኋላ ሁሉ ብርቅ ሊሆን ብሉን ይችላል እኮ ያ እንዴ ግቢ ውስጥ ያለውን ዛፍ ነው ማገባው እኮ ትላለች ተነስተህ እኮ እንደው ፈፈ ፈረንጅ ምን ትላላችሁ ያ ማለት እሱን በማውራት ጊዜን አልፈጅም ግን አለ ግን አለ ታዲያ ምን ማለት ነው እንደምሳሌያችን በመልካችን እንደምሳሌያችን እንፍጠር ማለት አንድ ሁለት ሶስት ፖይንቶችን ለማሳየት ሞክራለሁ የመጀመሪያው እግዚአብሔር በመልካችን እንደምሳሌያችን እንፍጠር ሲል የመጀመሪያው ፖይንት እግዚአብሔርን መስማት ያው መደማመጥ ያለበት እግዚአብሔር ሲናገር የሚሰማ ሰውም ሲናገር የሚሰማው አምላክ እንዳለ እንዲህ አይነት ኮሙኒኬሽን ያለው መስማት ብቻ አይደለም ቀጥሎ መታዘዝ ያለበት ከዛስ ማክበር ያለበት ማለት በደንብ እንትኑ ደምቆ መሰመር አለበት እግዚአብሔር ፈጣሪ ነው ሰው ፍጡር ነው በቃ ይሄ ኩያ ማረግ መፎካከር ምናምን የጤንነት አይደለም በቃ በደንብ ደምቆ መሰመር አለበት እኔ ሰው እንጂ አምላክ አይደለሁም ማለት መቻል አለበት ሰው አሁን እግዚአብሔር ሰውን በመልካችን እንደምሳሌያችን እንፍጠር ብሎ ኃላፊነት ሲሰጠው ይሄን አርግ እኔ አምላክ አንተ ሰው እያለው ነው እቺ ኦርደር በደንብ መታየትና መጠበቅ አለባት ስለዚህ እግዚአብሔርን የሚሰማ እግዚአብሔርን የሚታዘዝ እግዚአብሔርን የሚያከብርና ደስ የሚያሰኘውን ማየት የሚችል ፍጥረት መሆን ማለት ነው በእግዚአብሔር መልክ ናምሳል መፈጠር ማለት ምንድነው ደስ የሚያሰኘውን ማየት ምክንያቱም ሰውን ፈጥሮ ሲጨርስ ዘፍጥረት ምዕራፍ 1 ቁጥር 31 ላይ እንዲያለ ይላል ዘፍጥረት ምዕራፍ 1 ቁጥር 31 እግዚአብሔርም ያደረገውን ሁሉ አየ በቃ ፍጥረት አለቀ ተፈጥሮ አለቀ ሰው ነው መጨረሻ የተፈጠረው ሌላውን ሁሉ ቀድሞ ፈጥሮለታል ስለዚህ ይሄን የፈጠርኩትን ምድርን በውስጡ ያሉትን የሚበሩትን ምናምን ሁሉ ጨምረ ግዛ አስተዳደር ይሄን ኃላፊነት ሰጥቻለሁ ብሎ የሰራውን ሲጨርስ ሊያርፍ ሲል ስድስተኛው ቀን ላይ ሰውን ፈጥሮ ሲጨርስ እንዲነው ያለው እግዚአብሔርም ያደረገውን ሁሉ አየ እነሆም እጅግ መልካም ነበር ይላል እዚህ ጋር እጅግ የሚል ቃል ገብቶበታል ሌሎቹ ላይ የለም ይሄን እንደቀላላላየውም እኔ እጅግ መልካም ነበረ ማታም ሆነ ጧትም ሆነ ስድስተኛ ቀን ይላል እንግዲህ የሰውን ልጅ ሲፈጥረው እግዚአብሔር ደስ ብሎታል በቃ ስለዚህ የሰው ልጅ በምኑ ነው ከእግዚአብሔር ጋር የሚመሳሰለው ምንድነው በእግዚአብሔር መልክና አምሳል መፈጠር ካላችሁኝ በህይወት ዘመኑ ሁሉ እግዚአብሔርን ደስ የሚያሰኘውን ያያየ ለመኖር የቆረጠ ሰው ነው ሆነ ያለበት ሰው ለራሱ ደስታ አልተፈጠረም ሰው በእግዚአብሔር ደስታ ውስጥ የሚደሰት ፍጡር ነው ክብር ለእግዚአብሔር እግዚአብሔር ያዘነ የሚደሰት ማንነት አልሰጠንም እግዚአብሔር እንደሱማ ቢሆን ዘፍጥረት 3 ላይ እግዚአብሔር መጥቶ ምንድነው ያደረከው አይለውም ነበር እሱ ኦኬ ነበር የሚለው አዳምና ሔዋንን ያስደሰተ ሲበሉት የጣፈጣቸው ደስ የሚላቸው ነገር ላይንም የሚያምር ምናም እግዚአብሔርን ግን ያሳዘነ ነገር ነው ስለዚህ በእግዚአብሔር መልክና አምሳል መፈጠር ማለት you are free እንደፈለኩን ብላጣጣ እንደዚህ አርግ እና ግን you are responsible ነው የሚለው መጽሐፍ ቅዱስ የመክበብን መጽሐፍ ተመልከተ የፈለከውን አርግ ይላል መጨረሻ ላይ ግን ሁሉ ወደ እግዚአብሔር ፍርድ ይመጣል ይሄን እንድታቅ ነው የሚለው ስለዚህ ሰው responsible ነው እግዚአብሔርን እንድንታዘዝ እግዚአብሔርን እንድንሰማ እንድንታዘዝ እንድናከብረው ደስ የሚያሰኘውን ሁሉ በዘመናችን ማለት እኛ ደስ የሚያሰኘንን ማስተዳደር አይደለም እሱን ደስ የሚያሰኘውን ነገር ያወቁ የተረዱ ያንን ማድረግ ነው ለምሳሌ መዝሙረ ዳዊት ምዕራፍ 27 ቁጥር 4 ላይ ሄዳችሁ ብትመለከቱ ይሄም የዳዊት ዝማሬ ነው መዝሙር 27 ቁጥር 4 ላይ እንደዚህ የሚል ቃል ታገኛላችሁ መዝሙር 27 ቁጥር 4 እግዚአብሔርን አንዲት ነገር ለመንኩት ሳይቀባ ዳዊት የዘመረው መዝሙር ነው ሳይቀባ እንዲ ከዘመረ ሲቀባ ደግሞ አቃላችሁ ሳይቀባ ይዘምር ነበር ዳዊት በቃ ዘማሪ ነው በገና ከጁ አይለይም ይዘምራል ከዛ ደግሞ እግዚአብሔር ቀባው ሲቀባው ደግሞ የሚገርም ነብይ ነው የሚገርም ዘማሪ ነው የሚገርም ንጉስ ነው ብዙ ኮፍያ ያደረገ ሰው ነው ዳዊት እንዲህ አለ ሲዘምር እግዚአብሔርን አንዲት ነገር ለማለት ነገር ሊለምነው ይችላል ግን በቃ ሁሌ ቢሆንልኝ ብዬ የምመኘው ይሄ ነው ብሎ የሱን ፕራዮሪቲ ነው የነገረን ያለው እንጂ ራሱ የጸለያቸው ጸሎት ብዙ መጽሐፍ ቅዱስ ላይ አሉ ግን እንደው በጣም ዋና የምትለው ካላችሁኝ ይመስላል እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በህይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም መመለከት በተለይ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ ማለት you know እኔ ደስ የሚያሰኘኝን ማየት ያፈልጋለሁ ግን ከሱ ይበልጣል ያኛው አለ ከሱ ይበልጣል ከእግዚአብሔርን ደስ ይሄ ሰው ይሄን ጸሎት ሲጸልይ እሱ ደስ የሚያሰኘውን ነገር የማድረግ ሙሉ አቅም እንዳለው እንዳትረሱ ንጉስ ነው አንዳንድ የሚጠፋብንኛ ንጉስ እንዳልሆነን ይጠፋብናል እኛ ንጉስ አይደለንም አለ እንደዚህ ውስጥ ቅርታ አርጉልኝ አለ እንግዲህ እኛ አይደለንም ማለት አይደለንም ስላችሁ ኤኒ ታይም የፈለገውን ማድረግ የምንችል ሰዎች አይደለንም ብዙም ያቀተን ነገር አለ ዳዊት ምንም እንኳን የሚያቀተው ነገር ቢኖርም አምላክ ባይሆንም ግን ብዙ ነገር ግን ማድረግ ይችላል ግን ለመናው በጣም ነው የሚገርመኝ ይሄ ወደ መቅደሱ የሚመለከትበት መንገድ በዘመኔ ሁሉ በቃ በቤትህ እስከ ፍጻሜ ኖር ምን አይቶ ነው ስለ እግዚአብሔር ቤት የሆነ የገባው ነገርም አለ እንደዚህ ነበር የሚኖሩት ስለዚህ እግዚአብሔርን ደስ የሚያሰኘውን አይዘንድ ይላሉ መጽሐፍ ቅዱሳችን ላይ እግዚአብሔርን ማክበር ባልቻሉ ጊዜ በጣም ሲታበዩ በጣም ሁሉ በጃቸው ሁሉ በደጃቸው ሲመስላቸው አሁን እንደዳይት እግዚአብሔር ረድቷቸው ነው እንጂ ከዛ ያመለጡት አንዳንድ ያዛብ ነገስታት በቃ ኃይለኛ እግዚአብሔር ቁጣ ሲወድቀባቸው ሁሉ እንመለከታለን መጽሐፍ ቅዱስ ላይ እግዚአብሔርን ክብር ሲሻሙ ለምን እንደተቀመጡ ሲረሱ ምድር እግዚአብሔር መሆኗን ሲረሱ በምድር ላይ ያለ ፍጥረት እግዚአብሔር መሆኑን ሲረሱና አቢዩዝ ሊያደርጉ ሊጨቁኑ ብዙ ነገር ሊያደርጉ ሲነሱ እግዚአብሔር ከተፍ ይላል መጽሐፍ ቅዱስ ውስጥ እግዚአብሔር ምጥት የሚለው እግዚአብሔርን የሚያመልኩ ሰዎች ብቻ በሚያረጉት አክቲቪቲ ላይ አይደለም እግዚአብሔርን የማያመልኩ በጣም ደንዳና ልብ ያላቸው አስቸጋሪ ሰዎችም በመጥፎ መንገድ ቢሄድ ሲያረጉ ምጥት ይላል እግዚአብሔር ለምሳሌ ሐዋርያት ሥራ ምዕራፍ 12 ቁጥር 21 እስከ ቁጥር 23 ላነብ ነው ሄሮድስ የተባለ አንድ ንጉስ የማይሆን ሥራ ሰራ አስቡት ያዛብ ንጉስ ነው ግን እግዚአብሔር በሚያስተዳድረው ዓለም ውስጥ የሚያስተዳድር መሪ እንደሆነ ረሳ። ከደቀ መዛሙርት መካከል ያዕቆብን አስገደለው። አይሁድ ደስ አላቸው ይላል። ኦ እንደዚህማ የሚደሰቱልኝ ከሆነማ በየጊዜው አንዳንድ አለና ጴጥሮስን ጨምሮ ያዘው ይላል። ከዛ ጴጥሮስን ጨምሮ ሲይዘውና እስር ቤት ሲገባ በቤተክርስቲያን አጥብቆ ጸሎት ይደረግ ነበር ይለናል። ከዛ እስር ቤት ውስጥ ሲገባ እግዚአብሔር መልአክ ላከና ከውስጠኛው እስር ቤት በሩን እየከፈተ አስወጣው። ከዛ መንገድ ላይ ትቶት ሄደ እና እየጸለዩ ያሉበትን ቦታ ስለሚያቅ ጴጥሮስ መጣና መንኳኳት ጀመረ። የጸሎታቸው መልስ ተመልሷል። እነሱ ግን ቀጥለዋል ጸሎታቸው። ከዛ ቤት ውስጥ የነበረች አንዲት ሴት አየችውና ወቀዳዳ ጴጥሮስ ነው አለች። አንቺ መልአኩን አይተሽ ይሆናል ይሄ ያንን ሰው የራሱ ጋርዲያን እንጂ ላለው ተብሎ ስለሚታመን የሱን መልአክ አይተሽ ነው እንጂ ጴጥሮስ አለ። ራሱ በኋላ ገባ አስረዳቸው እኔው ነኝ አላቸው። እና ለምን እንደው ከእስር ቤት የወጣውስ ሄሮድስ ያዕቆብ እንደገደለ ለምን እሱን አልገደለው? አንዳንዶች በቤተክርስቲያን አጥብቆ ጸሎት ሲጸልይ ስለነበረ ለዛ ነው የተረፈው ይላሉ። ለያዕቆብ ስላልተጸለየ ነው? መጸለይ ጥሩ ቢሆንም መጸለዩ ግን አይደለም ጴጥሮስን ከእስር ቤት ያስወጣው። ምንድነው ታዲያ? ጌታ ኢየሱስ ክርስቶስ ጴጥሮስ ከነዚህ ልክ ተወደኛለህን እያለ 3 ጊዜ ጠየቀውና እንደወደ አንተ ታቃለህ እንደውም አንተ ሁሉን ታቃለህ አለው። yes ሁሉን አቃለሁ ስላንተ ማቃውን ልንገርህ አለው። አንጎል ማሳወነ ወደ ምትፈልገው ትሄዳለ እንደዚህ በሸመገልክ ጊዜ ብሎታል። ስለዚህ ሸምግሎ ስለሚሞት ነው አርሊ አይሞትም ጴጥሮስ። ይሄን የማያቅ ሄሮድስ የሚባል ንጉስ እንደለመደው ገለዋለዋል። አይችልም። ምክንያቱም በእግዚአብሔር ፕሮግራም ሸምግሎ የሚሞት ነው ጴጥሮስ። ስለዚህ ነው በመልእክቱ ራሱ ሲጽፍ እኔ ሽማግሌው ይላል አንደኛ ጴጥሮስ ምዕራፍ 5 ላይ ራሴ እረኛ ተደርጌያለሁ ጌታ እረኛዬ ነበር የሚገርም እረኛ ወደዚህ ሲሚበልሰኝ ወደዚህ ሲሄድሚበልሰኝ እኔኑ ራሱ ረኛ አደረገኝ ረኛ ሆኜ አሁን እየጨረስኩ ነው በሉናን ተረኞች አለ ተረኞቹን ረኞች የረኞች አለቃ ሲገለጥ ሸምግሎ ነው የሞተው። እሱን ከእስር ቤት ካስወጣው በኋላ ጌታ መልአኩ ልኮ ሄሮድስን ግን የሚገል አንድ ሌላ ደግሞ ሲያዝን እንመለከታለን። ምንድነው የሆነው? ላምብብ ሐዋርያት ሥራ ምዕራፍ 12 ቁጥር 21 ጀምሮ ሰዎችን ሰብስቦ የሚናገርበት ቀን ነበር ሄሮድስ። እንደዚህ ይላል በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ህዝቡም የእግዚአብሔር ድምጽ ነው የሰውም አይደለም ብለው ጮሁ። አረ የሰው ነው አይልም? ምንድነው እንደዚህ አይነት ፉክክር? የሄሮድስ ድምጽ እኮ ነው። እግዚአብሔር አይደለም ሄድም ሲሰው ነው ሄሮድስ ነው። ጸጣላለም እንደንተ ካላችሁ እንግዲህ አይነት ወይንም በጣም ይፈልገው ይሆናል እንደዚህ መባልን። ተመልከቱ ለእግዚአብሔር ክብር ስላልሰጠ ይላል። እንጂ ቀላል ነገር ተመስላለች። ወጥቶ የተናገረው ህዝብ ሰብስቦ ሰው ነው ግን ይሄ ሰው አይደለም አለ ህዝቡ። በነገራችን ላይ በጣም ማኒፑሌት ሊያረጉት ፈልገው እንጂ ምንም የሚያከብሩትም አልነበሩም እነዚህ እንደዚህ ባዮቹ ራሱ ታሪካቸውን ስትመለከቱ ጥል ነበራቸውና እንታረቅ ብለው ቢተወደዱን ልከው ምናምን የታረቁበት ታይም ስለነበረ ሊያታልሉት ነው። ሰው ተላላ ነው ሰው ሞኝ ነው። አንተ እኮ ሲባል ምስ ማለት ከጀመረ በቃ አይደለሁም ይባላል እኮ እኔ እንደምትሉኝ አይደለሁም ይባላል። አይደለሁም አንተ ስነው ሲሉ አይደለሁም ይባላል። መጣት ነገር ይሳነኛል ይባላል። እንዴ ድፍረት ነው በጣም ድፍረት ነው በእውነት። አሁን ሰው ማን ነው እንዴት ተፈጠረውናስ? በጣም በትልቅ ትህትና ነው ማጥናት ያለብን ይሄን ቃል። በጣም በፍራት በጣም በአክብሮት አንደራረስም ኖ አይሆንም። ነሄ ሰው ድምጽ አይደለም የእግዚአብሔር ነው አሉት። ጸጥ አለሱ። እዛ እግዚአብሔርም ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መጣው በትልም ተበልቶ ሞተ ይላል። አንድ መልአክ ጴጥሮስን ከእስር ቤት ያወጣል። አንድ መልአክ ይሄን ሰው ይዘረረዋል። ምንድነው ምክንያቱ? ለእግዚአብሔር ክብር ስላልሰጠ። ሰውነቱ ቢበቃው ጥሩ ነው። ሲያልፍ ችግር ይፈጥራል። እግዚአብሔርን ቃል ስናጠና በጣም ባክብሮት ስለ ሰው ስናጠና ስለ እግዚአብሔር ነው አደሴም ታይም ያጠናን ያለነው። ስለ እግዚአብሔር ስናጠና ስለ ሰው ነው ያጠናን ያለነው። ማለት አንዱ በጣም ገብቶን አንዱን አንስተም። እኔ እንዲህ ነው ማምነው። ስለ እግዚአብሔር በጣም ሲያክሰው ስለ ሰው ነው አብሮ ደግሞ የሚያቀው ማለት ነው። ምክንያቱም መጽሐፉ ስለ እግዚአብሔር ብቻ ተናግሮ የሚያበቃ መጽሐፍ ስላልሆነ አብረን ስለራሳችንም እናቃለን ማለት ነው። እና እግዚአብሔርን በደንብ ማወቅ በሰው ህይወት ውስጥ ትልቅ ኢፌክት አለው። ወይም ስክሪፕቸርን በደንብ ማወቅ እግዚአብሔርንም ሰውንም ሌሎችንም ፍጥረታት ሁሉ እንዴት እንደተፈጠሩ ለምን እንደተፈጠሩ መጨረሻው ነገር ምን እንደሆነ ሁሉ የሚናገር መጽሐፍ ስለሆነ እንደሱ አፕሮች መደረግ አለበት ብያስባለሁ። ዳንኤል ምዕራፍ 4 ቁጥር 30 ላይ እሱን አላነበውም። በጉልበቴ ብርታት ለግርማዬ ክብር የሰራኋት ብሎ ተናግሮ ሳይጨርስ ነው ናቡከደነጾር ይሄን የሚናገረው ነገር ሳያልቅ ነው የእግዚአብሔር ቁጣ የመጣው ሳይጨርስ። እሱም ልጅ እንደዛው ለእግዚአብሔር የተለዩ የተቀደሱ የቤተ መቅደስ ቃዎችን አምጥቶ ከጓደኞቹ ጋር ፌሽታ ምናምን አርጎ እየጠጣ እንትን ይያለ ነው የእግዚአብሔር ጣት መጣ። እንግዲህ ብዙ ቦታ የለም አሁን የእግዚአብሔር ጣት መጣ ጻፈች የሚል። ኢንተርቬንሽኑ ግን በጣም ነው የሚያስደነግጠኝ። አውርተው ሳይጨርሱ ነው እግዚአብሔር የሚመጣ። አውርተው ሳይጨርሱ ሰው ሲስት ከመስመር ሲወጣ በቃ የሰማይ ጣልቃ ገብነት በደንብ ሲገለጥ እናያለን። ናቡከደነጾር ለክርማይ ለክብሬ በብርታቴ በመናምን አይደለም አይደለም። እዚህ ሰው ማን ነው ብለን ስንመለከት ሰውን በልኩ ማየት ጥሩ ነው። መጽሐፍ ቅዱስ ካስቀመጠለት እንትን ማለፍ የለበትም። እሺ ምንድነው ታዲያ በእግዚአብሔር መልክና አምሳል መፈጠር? ሌላው ትርጉሙ ካለ ማአት ነገር ሊሆን ይችላል። በጣም ሴሌክቲቭ ሆኜ ለማንሳት ነው መሞክረው። ወደምራፍ ሁለት እንምጣ። ሌላው ትክክለኛ ስተት የሆነውን ማወቅ መቻል ነው በእግዚአብሔር አምሳል መፈጠር ማለት። ምሳሌ አሁን እንስሳት ትክክለኛ የሆነውን ያለውን ለርን በማድረግ ያውም አንዳንዶቹ ናቸው የሚያቆት ብዙዎቹ ያቆ። አሁን እነ ውሻ ምናምን አው ለርን ያረጋሉ ከተቆጣቸው ያቃሉ ምናምን። ግን በማስለመድ የመጣ ነገር ነው። ሰው እንደዚህ አይደለም። ሰው ምን ልክ እንደሆነ ምን ልክ እንዳልሆነ ህግ ስርዓት ምናምን ሳይሰጠው እንኳን ያቃል። በእግዚአብሔር መልክ በእግዚአብሔር አምሳል መፈጠር ማለት አንዱ ይሄን ሪስፖንሲቢሊቲ መውሰድ ማለት ነው። የቱ ጋር ነው ያለው? ይሄው ምዕራፍ 2 ቁጥር 16 እና 17 ሰው እንደሌላ እንስሳ ቢሆን ኖሮ ይሄ አይሰጠውም። ከእግዚአብሔር እንደ አይነት ትእዛዝ አይሰጠውም። ዘፍጥረት ምዕራፍ 2 ቁጥር 16 እና 17 እንደዚህ ይላል። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከመያስታውቀው ዛፍ አትብላ፣ ከርሱ በበላህ ቀን ሞትን ትሞታለህ። ይሄ ትልቅ ሪስፖንሲቢሊቲ መውሰድ ነው። ለየትኛው እንስሳ ነው እግዚአብሔር እንደዚህ አይነት ኃላፊነት የሰጠው? አልሰጠው። ምድርን በላ ያሉትን በውሃ ውስጥ ያሉትን በአየር የሚበሩትን ሁሉ ግዛ አስተዳደር ለየትኛውም እንስሳ ይሄ አልተሰጠውም። ስለዚህ ከእግዚአብሔር ሼር ያደረግነው መልክና ምሳሌ ምንድነው? ኃላፊነት መውሰድ ነው፣ ማስተዳደር ነው፣ መግዛት ነው። ስለዚህ ስንሳሳት ከመስመር ስንወጣ we are responsible። ይሄ የእግዚአብሔር መልክ የእግዚአብሔር ምሳሌ በእኛ ላይ እንዳለ በደንብ አርጎ ያሳያል መጽሐፍ ቅዱስ። ስለዚህ በውክልና የተሰጠን ኃላፊነት እንዳለ እናያለን። ሌላው ምዕራፍ 2 ቁጥር 15ም ላይ ዘፍጥረት ምዕራፍ 2 ቁጥር 15 ላይ እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። አበጅ ስራ ተብሎ ይሄ በስራ ሲሰጠው እናያለን። እንግዲህ ማበጀት ክሬቲቪቲ ኖሮ አልውስጡ። አሁን እግዚአብሔር ክሬት ያደረገ አምላክ ነው፣ መፍጠር የቻለ አምላክ ነው። የመፍጠርን ነገር ሼር አርጎናል፣ በተወሰነ መልኩ ሼር አርጎናል። አይደለም አማኝ ሆነ ዳግም የተወለደ አማኝ ያልሆነ ሰው እንኳን ይሄ የእግዚአብሔር ኢሜጅ ስላለበት ብዙ ነገር ይፈጥራል። አሁን ቴክኖሎጂን ብትመለከቱ ሪሰርች ሁሉም እግዚአብሔርን የሚያቀም ይፈራ አማኝ ላይሆን ይችላል፣ ብዙ ነገር ይፈጥራል። ከየት ነው ሼር ያደረገው? ከእግዚአብሔር ነው፣ ግን ሊሚትድ ነው። ማይታለፍ ባውንደሪ አለ። በቃ የእግዚአብሔር አይነት የመፍጠር አቅም የለውም ሰው። ግን ከእግዚአብሔር ከመካፈሉ የተነሳ አሁን በኤደን ገነት አስቀመጠው። ዝም ብለ እያት አይደለም ያለው። አብጃት ማለት ምንድነው? ተንከባከባት ነው። የሚያስፈልግ ነገር ካለ አዲስ ነገር ካለ ኬር ማድረግ you know እሱ ነው አደርግ ይያለ ያለው። ስለዚህ ይሄ አሁን ከእግዚአብሔር የተካፈልነው ባህሪ ነው። yes እዚህ ጋር አንድ ነገር ማንሳት እንፈልገው። በተለይኛ አማኞች ምን ተጨበት አንድ ነገር አለ። ምንድነው እሱ? ከየት የመጣ ቴዎሎጂ እንደሆነ አላቅም። ስራ አሁን አብጃ ተከባከባት ነው የሚለው ነገር መስራት ነው። እንግዲህ ይሄ ነገር ቴንድ ማድረግ መንከባከብ መስራት ነው። ስራ ከዘፍጥረት 3 በኋላ ከሰው ውድቀት በኋላ የመጣ ከርስ ነው፣ በሰዎች ላይ የመጣ እርግማን ነው ተብሎ ይታሰባል። ከዚህ የተነሳ ስራን ኢንጆይ ያደረግን ደስ ይያለን መስራት ሲያቀተን ይታየውላችንም ማለት አይደለም፣ ግን አለ እንደዚህ አይነት አመለካከት አለ። እና የማያምኑ ሰዎች ሌዚ ናቸው ይሉናል። እንግዲህ ያልሰማችሁ ከሆነ እኔ ልናገር ስሙኝ። እንባላለን እንታማለን አይሰሩ ይሉናል፣ አይሰሩ ይሉናል። ምናልባት ምክንያቱ የከርስ ውጤት እንድከመሰለን ዛሬ አይደለም ብዬ እናገራለሁ በደፍረት። ዘፍጥረት 3 ላይ ስንደርስ ምናልባት ኔክስት ዊክ እናያለን ስለ ፎል ስለ ውድቀት ስለምንመለከት ስንሄድ ስራን ከባድ አርጎታል ውድቀት? yes ከባድ ነው እንጂ ያደረገው ቀድሞ አለበረም ስራ ማለት አንችልም። እግዚአብሔር የሚሰራ አምላክ ነው። ባለፈው ሳምንት አንስቻለሁ 6 ቀን ሰርቶ በ7ኛው ቀን አረፈ። ሮንግ ቲዮሎጂ ያለው አማኝ ግን ምን ያረጋል? 6 ቀን አርፎ 1 ቀን ካልሰራው ይላል ኤክስ። ከጤና አንጻር ከድሜ አንጻር ከምን አንጻር ኤክሰፕሽናል ኬዝ እንደተጠበቀ ሆኖ ነው ይሄንን ማወራው። ግን በጠቅላላ እናውራ ከተባለ ግን እግዚአብሔር አንዱ ኮፒ ምን አረጋው ከእግዚአብሔር ምን ኖርሰው ምሳሌነት ካለ አንዱ ሰራተኛነቱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዋና የመጣ በመክራም ነው ሰውን ከኃጢአት ለማዳን ነው። ገና ሊወለድ ሲል ለዮሴፍ መልአኩ መጥቶ ሲነግረው ስም አንተ ነው የምታወጣለት አለ። ለአባቱ እኮ አይደለሁም አይ ነው እንደ አባት ግን አክት ታረጋለህ አለ። ደሞ ስሙን አፈላይ እንዳመጣልህ እንዳታወጣ እኔ ነኝ የምነግርህ አለ። ቲ ዮሴፍ ብጽዕና እኮ ነው በጣም ነው የሚታየኝ። ድምንም በሌለበት ያልወለደውን ልጅ ስም አውጣ ይባላል። ስሙን ደሞ ተነግሮት ነው እንጂ እሱ እንኳን አያወጣለት ብጹ ነው። እሺ ማን ነው የሚባለው አለ። ስሙን ኢየሱስ ትለዋለህ። ትርጉሙ ህዝቡን ከኃጢአታቸው ያድናቸዋልና የመጣበት ዋና ፐርፐዝ ይሄ ነው። ግን እሱን ፐርፐዝ ሚት ከማድረጉ በፊት ምን እንደነበር የሚያደርገው? አናጺ ሰው ቤቱስ ነው ያደገው ይሰራ ነበር ወይም ግንበኛ ቤቱስ ነው ያደገው? ግንበኛ ሙያነት ያለው ሰው አይሁዳዊ ልጆቹን ሁለት ነገር ያስተምራል። ከዚህ በፊት ነገራችሁ ሊሆን ይችላል። አንድ የሙሴን ህግና ስርዓት ለመንፈሳዊ ህይወት ያስተምራዋል። ሌላው ግን አንድ ፕሮፌሽን ልጁን ያስተምራል። ወድንኳን መስማት ይሁን መነገድ ይሁን ብቻ የሆነ ነገር ያስተምራዋል። እንደው ምን ይላሉ አይሁዶች? ልጅህን ስራ ካላስተማርከው ሌባ ነው የምታረገው ይላሉ። yes ዛሬም ድረስ እውነት ነው ይሄ። ሰው ልጁን ለሚኖርበት ለራሱም ለመሰረተው ቤተሰብ ሊሆን ይችላል ለአካባቢው ይችላል ለሀገሩ ሁሉ በመድር ሲኖር አንድ ኮንትሪቢዩት የሚያደርገው ነገር መኖር አለበት መስራት አለበት በቃ ስለዚህ ስራ የከርስ ውጤት አይደለም ከዘፍጥረት 3 በፊት ስራ ነበር እና ከእግዚአብሔር ሼር ያደረግነው ነገር አንዱ ምንድነው መስራት ነው ደግሞ ስንሰራ በጣም በደስታ መስራት አለበት ለሰራተኛ ትልቁ እንትኑ ምንድነው በቃ በስራው መርካቱ መደሰቱ ከዛ መብላት መጠጣቱ ይሄ ነው ነው የሚለው መጽሐፍ ቅዱስ ከጻሕ በታች ላለ የህይወት ምልልስ ይሄ እንደ ፖዚቲቭ ነገር እንጂ እንደ ከርስ አይታይም ስራና አክብዶታል yes ውድቀት ያላበላሽ ያላመጣው ነገር የለም ግን ከዛ በፊት ይሄ እንደነበረ ማየት አለብን ግን ሌዚነትን ወይንም ስራ መጥላትን ምናምን ብቻ አይደለም ማየት ያለብን workaholic መሆንም የዛ ነው ያክል ስተት ነው ሁሉ ነገሩ ስራ ከሆነ ደግሞ አንድ ሰው እሱም መጻፍ ቅዱስ አይደለም አሁን እግዚአብሔር በዘጸአት ላይ ብትሉ በዘሌዋውያን ላይ ብትሉ ለእስራኤል ልጆች የሰንበትን ረፍት እንዲያደርጉ ሲያዛቸው እንደ ሪፈረንስ የሚያነሳው እግዚአብሔር ራሱ ነው የሚለው እግዚአብሔር ራሱ 6 ቀን ሰርቶ 7ኛውን ቀን ቀደሰው ባረከው አረፈ ስለዚህ እስራኤል ሆይ አንተም 6 ቀን ስራ ከዛ 7ኛውን ቀን ቀደሰው ባርከው እረፍ ሲል እንመለከታለን ግን አንዳንዴ በዚህኛውም መንገድ ያምጻል ሰው በቃ ስራ ነው ስራ ነው ይላቸዋል አይ እግዚአብሔር የሚባል አምላክ አለ ይታሰባል እግዚአብሔር ቆም ተብሎ ማለት ደሞ የክርስትና ህይወት ካያችሁት ሰልፍ ኢቫሉዌሽን ያለበት ህይወት ነው በሃይማኖት ብትኖሩ ራሳችሁ ምን አድርጉ መርምሩ ይባላል መስራት በጣም ጥሩ እንደሆነ ማወቅና ግን ድንበሩን ጥሶ ደሞ መሄድ ሌላ አደጋ አለው ህይወት ስራ ብቻ አይደለም ብዙ ነገር አለው በውስጡ ስለዚህ እንደሱም ስንሆን ብዙ እናበላሻቸው ነገሮች ይኖራሉ ብዙ ነገር ሲፈርስ እንኳን አያቅም ወርኮሊክ የሆነ ሰው አሁን እኛ አልኮሊክ ይገባና ወርኮሊክ አንደ ይገባል ግን ስቶል ዘ ሴም አልኮሊክ መሆን ዳሜጅ ካመጣ ወርኮሊክ መሆን ዳሜጅ ያመጣል ፊዚካሊ ራሱ ሰው ማረፍ አለበት እንደዚህ ነው ማለት በቃ የሚታደስ ሰውነት ነው ያለን ራስ ለምንድን ነው 24 ሰዓት ማንሰራው ለምንድን ነው ምንተኛው ሚታደስ ማንነስ ስላለን ስለዚህ ሁለቱንም ጽፈ ማየት ጥሩ ነው ኦኬ ሌላ ፖይንት እንመልከት ሰው ከምን ተፈጠረ እቺ ትንሽ አከራካሪ ናት ምችለውን ያክል ሄድባታለሁ ግን ያልነካካውት ነገር ካለ የኔና ማሙሻ ኮድ ነች ለኔ አስተምሬ ቀጣዩ እሱ ከሆነ ወይም እሱ አስተምሮ ነው ቀጣዩ ከሆነ እሱ ነው የጀመረው ለነገሩ ይሄንን ኩምክና ባይብል ኮሌጅ ስናስተምር ወቻለ የመጀመሪያው 3 ክላሶች እሱ ከገባ ከዛ እኔ ከሆንኩ መከተለ 3ኛው ክላስ ላይ ያው እኔ በውሃ ጥምቀያቸዋለሁ ከኔ በኋላ የሚመጣው ይላል እዚህንም ካለበት ሆነ ከተተላላ ቃልለው እንድማችን ማሙሻ እንግዲህ እኔ በውሃ አንተ መንፈስታ ጠምቃለህ እሺ ሰው ከምን ተፈጠረ እንግዲህ ምራፍ 2 ቁጥር 7 ላይ ነው ከአፈርና ደግሞ ከእግዚአብሔር የህይወት ስትንፋስ ባፍንጫው ፈተባለበት ሚል ነው እናገኘው ይሄንን ግን እስከዛሬ ድረስ በቤተክርስቲያን ታሪክ ውስጥ ሁሉም አንድ አይነት ፔጅ ላይ ናቸው ማለት ግን አንችልም ብዙ ዲቤት አለ ለማንሳት ሞክራለሁ ዘፍጥረት ምራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው ያያችሁ አንዱ ኮምፖነንት ይሄ ነው እንግዲህ ሰው ሲፈጠር እግዚአብሔር ሰውን ሲያበጀው አንዱ የተጠቀመው ነገር ይሄ ነው ከምድር አፈር አበጀ እንግዲህ ምድር አፈር ነበር ማለት ነው ቀድሞ ያው ሰማይ ምድር ከዛ በውስጥ ያሉ ተፈጠሩ ከዛ ሰው ተፈጠረ ስለሆነ ከምድር አፈር አበጀው ከዛስ ሌሎች ጋር በፍጹም የሌለ ነገር ነው እግዚአብሔር ሰው ላይ ሲያደርግ ምን እንመለከተው ይሁን ይያለ ሲሆን ነበር ምን ነው ሰው ጋር ሲመጣ ግን እንደዚህ ነበር አፈጣጠሩ ይለናል ዝርዝሩን ሲነግረን ከምድር አፈር አበጀው አንድ ነገር አለ ምድር አፈር ሚል ከዛስ ባፍንጫውም የህይወት ስትንፋስን እፍ አለበት ሌሎች ላይ እፍ ያልተባለ የትኛውም ፍጥረት ላይ ዛፉም ምንም ጉዙ እንስሳውም ላይ ያልተደረገ ነገር ሰው ላይ ብቻ ይሄ ሲደረግና የህይወት ስትንፋስን እፍ አለበት ሰውም ህያው ነፍስ ያለው ሆነ ህያው ነፍስ ሲል አሁን ኢቭን ለእንስሳትም ህያው ነፍስ ላላቸው ይላል ወደታች ይላስቱ መለከቱና ምንድነው እሺ አሁን ይሄ ምንድነው ቦዲ ፓርት አለ ወይንም ስጋ አለ ካፈር የተበጀው ከዛ ደግሞ የህይወትን ስትንፋስ ባፍንጫው እፋለበት ይሄ እፋለበት የሚለው ሌሎች በመጽሐፍ ቅዱስ ላይ መመልከት ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ በተዘጋ ቤት ውስጥ ተገለጠላቸው ሁሉም ደንግጠዋል በረዘክተው ተቀምጠዋል ከዛ መንኳኳት ወይም በሩን መገንጠል ወይም ሳያስፈልገው ገባ ውስጥ በጣም ያስፈልጋቸው ሰላም ስለነበረ አረጋጋቸው። ጀን ሰላም ለእናንተ ይሁን አላችሁ ማለት አላወቁት እኔ ነኝ አላችሁ እኔ ነኝ። ከዛስ ልክ ዘፍጥረት ምዕራፍ 2 ቁጥር 7 ላይ የህይወትን እስትንፋስ እግዚአብሔር አፈለባቸው እንደሚል ኢየሱስም አፈለባቸውና መንፈስ ቅዱስን ተቀበሉ ሚልቃናል። ያቺ አፈለባቸው ተመሳሳይ ተርም ነው ከዘፍጥረት ምዕራፍ 2 ቁጥር 7 ጋር። ይሄ ማንንም ላይ የለም የሰው ልጅ ላይ የተደረገ ነው። በአዲስ ኪዳንም መተን سنመለከት አንድ ከተማ ያሉ ሰዎች ላይ አፈለባቸው አይደለም ይለው አማኞች ላይ ነው አፈለባቸው። የጌታ መንፈስ በአማኝ ህይወት ውስጥ ነው አክቲቬት የሚያደርገው የሚሰራው። ግን በሌላው በጌታ ባልሆነ ሰው ላይ የእግዚአብሔር ኢሜጅ የለም ወይ? በጣም ነው የወደቀው የሰው ልጅ ግን ስቲል ግን አለ የእግዚአብሔር ኢሜጅ። እሱንም ኔክስት ዊክ ነው ማነሳው። ዘፍጥረት ምዕራፍ 1 እና 2 ላይ የእግዚአብሔር ኢሜጅ ነበረው ሰው 3 ላይ ሲወርቅ ተገፈፈ የሚሉአሉ። እኔ ተገፈፈ አይደለም አሉኝ የመጽሐፍ ቅዱስ ጥቅሶች አለመገፈፉን የሚያሳዩ አለ የእግዚአብሔርን ኢሜጅ ተሸክሟል። ባለፈው ትንሳኤቻለሁ ያቆብ ምዕራፍ 3 ቁጥር 9 ላይ በዚሁ አንደበት ሰውን እንባርካለን በዚሁ አንደበት ደግሞ በእግዚአብሔር ፍጻሜ ተፈጠረውን እንረግማለን። አማኛ ማኙን ለቅማቸው አይደለም ይለው ሰውን ነው የሚለው ወንድ ወንድን አይደለም ሴትንም ጨምሮ። ስለዚህ ያ ኢሜጅ በወደቀው የሰው ልጅ ማንነት ላይ ዲስቶርትድ ነው እንጂ ሆኖ ኮምፕሊትሊ ጠፍቷል ሚል እኔ እንደሱ አላነበብኩ መጽሐፍ ቅዱስ ላይ። በረጋቸው ላይ በፊት እንደዛ ነበርማም ነው እኔ ራሴ ቀይሬ ነው። ጥሩ ነው መቀየር ያ እግዚአብሔር ቻሌንጅ ሲያረጋጩ ቢ ቻሌንጅ አ እንደዚህኛ ነው ለርን እናረግነን ምን ነው ለዚህ ነው ይመስለኝ ነበር አንዳንድ ቴክስቶችን አይቼ ሳይው ግን ኦ አይደለም ከውድቀትም በኋላ የእግዚአብሔር መልክ ያለበት ይላል ራሱ እግዚአብሔር። ኦኬ ካፈርና የህይወትን ስትንፋስ እግዚአብሔር በሰው ላይ አፍንጫው የህይወትን ስትንፋስ ፈለበት ስለሚል ሁለት ነገር እዚህ ጋር እንመለከታለን። ይሄንን ግን በቤተክርስቲያን ታሪክ ውስጥ ሰው ስጋና መንፈስ ነው የሚለው አሉ። አይደለም ስጋ መንፈስ ነፍስ ነው ያለው የሚለው አሉ። አከራካሪ ነው እሱን ትንሽ ነገር ላንሳላችሁ በኋላ ግን እንዳልኩት ነው እኔ በውሃ ነው። ሁለት ጎራዎች አሉ በቤተክርስቲያን ታሪክ ውስጥ ዳይኮቶሚዝም እና ትራይኮቶሚዝም ይባላል አቋማቸው። ዳይኮቶሚዝም ማለት አይ ሰው አፈጣጣሩ ራሱ ከሁለት ነገር ነው ባዮች ናቸው። አይ ኖ ትራይኮቶሚዝም ደግሞ አቋም ያላቸው ደግሞ እንደ ሶስ ነው ላሳይ ይላሉ። ሁለቱም የሚጠቅሱት የመጽሐፍ ቅዱስ ጥቅስ አለ እንያቸው መመልከቱ በጣም ጥሩ ነው። ይሄንን ስናራገን ቀድም እንዳልኳችሁ በጣም በጥልቀት ማጥራ ከፈለግን ያኛው አዳራሽ ነው። ይሄ አፒታይት ለመክፈት ነው ከብታቸው ከዚህ ጋር سنገናኝ ይሄ ቴዎሎጂካል ተርሞችን ምናምን በጣም በጣም ቦምባርድ አርከን እናንተ እንት ላይ ለአንተ መፍጠር አንፈልግም just በቃ አፒታይታችሁን መክፈት ዋ እንደዚህ ነው እንዴ ነገሩ ብለን እንድናጠና እንድንመለከት እንድናይ አይ እኔ በዚህ አረካሁን ካለ እዛኛው አደረሽ አራት አመት ገብቶ መማር ይችላል ሰው ሪኮመንድ አረጋለሁ ሆይ በጣም እንዴ በጣም ምን ሰው ሌላ ቦታ አስተማር ብሎ ሪኮመንድ ያደርግ አይደል እንዴ ሰው ጊዜው ካለው በፐርፐስ ከሆነ የሚያደርገው why not እኔ በጣም ነው ሪኮመንድ ማረገው ሰዎች እግዚአብሔርን ቃል በጥልቀት እንዲማሩ እንዲያስቡ እንዲያወጡ እንዲወርዱ ግን ከሂሚሊቲ ጋር ያ በጣም ከተተና እግዚአብሔርን ከመፍራት እግዚአብሔርን ከማክበር የመጨረሻ ግቡም ቦምብራስ ለመሆን አይደለም የመጨረሻ ግቡም እግዚአብሔርን ለመስማት ለመታዘዝ ለማክበር እሱን ደስ የሚያሰኝ ነው በዘመኑ ሁሉ ለማየት ነው እንጂ ከዛው ጭቆ ሆነ በጣም አደገኛ። ምንድነው እሺ ዳይኮቶሚስቶች ምንድነው የሚሉት? ሰው ሁለት ኮምፖነንት ነው ያለው ይላሉ ስጋና ነፍስ ነው ያለው ይላሉ። ራሱ ዘፍጥረት ምዕራፍ 2 ቁጥር 7ንም ሲያነቡት እንዲህ ነው እግዚአብሔር አምላክም ሰውን ከመድር አፈር አበጀው ይሄው አንደኛው ስጋ ወይም ቦዲ ፓርቱ ነው ሁለተኛው ግን ባፍንጫውም የህይወት ስትንፋስ አፈለበት ሰውም ህያው ነፍስ ያለው ሆነ። በቃ ነፍስ ነው ስጋ አለው ነፍስ አለው አለቀ ከዚህ ውጪ ሌላ ነገር የለውም ይሏቸዋል። ምንድነው የሚጠቅሷቸው በተለይ አዲስ ኪዳን ጥቅሶች አሏቸው የራሱ ኢየሱስ ተናገረውን ነው የሚያነሱት። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላነብ ነው ማቴዎስ 6 25 እንደዚህ ይላል ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ኢየሱስ በተራራው ትምርቱ ላይ ካነሳቸው ነገሮች አንዱ ነው። ስለዚህ ላችኋለሁ ስለ ነፍሳችሁ ያፍሳል አሁን እዚህ ጋር አንደኛው ኮምፖነንት ስለ ነፍሳችሁ በመትበሉትና በመትጠጡት ወይም ስለ ሰውነታችሁ ቦዲ ፓርቱ ደግሞ በመትለብሱት አትጨነቁ ነፍስ ከመብል ሰውነትም ከልብስ አይበልጥምን ከዚህ ውጪ ሌላ ምን አለ ሰው ጋር ነው የሚሉት ሲያነሱ ይሄው ኢየሱስ ራሱ ይሄን ተናገረው ነፍስ አለ ከዛ ሰውነት አለ ሶስተኛ ነገር አንስተዋለሁ ይሏቸዋል ኦኬ እንደገና አሁንም ማቴዎስ ወንጌል ምዕራፍ 16 ቁጥር 26 ማቴዎስ 16 26 አሁንም ይሄም ንግግር እንደዚህ ሚል ነው ማቴዎስ ወንጌል ምዕራፍ 6 ቁጥር 26 ከሐራ ጀምሮ ላንበብ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ የቀደመው የስድስቱም የኢየሱስ ንግግር ነው ይሄም የኢየሱስ ንግግር ነው እንዲህ አለ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ቁጥር 25 ነፍሱን ሊያድን የሚወድ ነፍስ አንደኛው ኮምፖነንት ነፍሱን ሊያድን የሚወድ ሁሉ ያጠፋታል ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል ቁጥር 26 ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅማል ወይስ ሰው ስለ ነፍሱ በዛ ምን ይሰጣል ይያለኝ ነገር ስለዚህ ሶስት ነገር አላነሳም ኢየሱስ ይሏቸዋል ከሰው ቦዲ ፓርት አለው ከዛ ውጪ ነፍስ ነው እንዴ መንፈስ የሚልኮ መጽሐፍ ቅዱስ ላይ አለ ኢንተርቼንጀብል ነው ይሏቸዋል ሲፈልግ አንዴ ነፍስ ይሏል አንዴ መንፈስ ይሏል እንጂ ያው ነው መንፈስ እና ነፍስ አንድ ነው ይሏሉ እነዚህ ናቸው ዳይኮቶሚስቶች የሚባሉት ሁለት ነገር ነው በቃ ስለ ያለው አሁን ይሄንን በጣም ቆጣ መመራመር ምንድነው እኛ ህይወት ላይ የሚያመጣው ታቢለው ነበሰነከ በትህትና ለሚያነብሰውና በጣም በሌላ ሞቲቭ ለሚያነብሰው የሚያመጣው ውጤት አንድ አይነት ነው በያላስበው ምክንያቱም እዚህ ጋር ተነስተው ነው በኋላ በፍጹም እግዚአብሔር ላይ የማይደርስበትን ነገር ደርስበታለሁ ማለት የሚጀምረው አንድ አይነት ዲኤንኤ ያለን እግዚአብሔር መንፈስ ማለት የኔ መንፈስ ማለት አንድ አይነት ነው እናም ቢልንት ውስጥ ሊከተን ይችላል እና ኢንዲፔንደንስ እንዳንባቢው እንዳጥኚው እንትን ነው በጣም ይቅርታ እንግዲህ እዚህ አካባቢ ችግር አለ አፈንጫ አካባቢ ነው ድሮም እጅ አያርፍም እንኳን ጉንፋን ይዞኝ ማለት ነው እንግዲህ ካያችሁ ሁሉም ሰው የራሱ አመል አለው አንዳንድ ሰባኪ እዚህ ጋር ነው እንደሚያደርገው ክብር ለእግዚአብሔር ይሁን እግዚአብሔር ምንም አልወረደም እኮ ግን በቃ አመል አንዳንዱ እንዲህ ይላል ኢየሱስ ጌታ ነው ኢየሱስ ጌታ ነው እንደዚህ ይላል እኔ ደግሞ እዚህ ጋር ነው ልክፍቴና አያርፍም ይሄን ካለ ታገሱኝ ለማለት ነው እንግዲህ ሁሉም የራሱ አመል ስላለው ሁለተኛውን ጎራ እንመልከት ነው ሰው ስጋል እንደገና መንፈስ እንደገና ነፍስ የሚባል ሶስት ነገር ነው ያለው የሚል አለ ይሄም ከዘፍጥረት ምዕራፍ 2 ቁጥር 7 በመነሳት ነው ይሁት ስንፋስ እፋለበት ማለት መንፈስ ነው ከዛ ያው ነፍስ የሚል ነፍስ ነው ከዛ ደግሞ ካፈር ተበጀ ደግሞ የሚለው ደግሞ ስጋ ነው ስለዚህ ሁለት አይደለም ሶስት ነው የሚል አቋም ያላቸው አሉ ትራይኮቶሚስቶች ይሄንን ነው የሚሉት ለምሳሌ መንፈስ ሌላ ነው ነፍስ ሌላ ነው የሚለውን አቋም ሲይዙ ሰዎች ከሚጠቅሷቸው መጽሐፍ ቅዱስ ጥቅሶች ሉቃስ ወንጌል ምዕራፍ 1 ቁጥር 46 እና 47 የኢየሱስ ክርስቶስ እናት ማርያም ነች ይሄን የተናገረችው አነባለሁ ሉቃስ ወንጌል ምዕራፍ 1 ቁጥር 46 እና 47 እንደዚህ ይላል ማርያምም እንዲህ አለች ያው ብዙ ማርያሞች አሉ መጽሐፍ ቅዱስ ላይ እኛ የኢየሱስ ክርስቶስ እናት ማርያም ናት ማርያምም እንዲህ አለች ነፍሴ ጌታን ታከብረዋለች አራት ነጥብም ይለም መንፈሴም በአምላኬ በመዳኔቴ ሐሴት ታደርጋለች ምን ማለቷ ነው ዳይኮቶሚስቶች አንድ ነገር ነው እየተናገረች ያለው ይሏቸው ነፍሴ መንፈሴ ስትል ምን በነፍሷ ሌላ መንፈሷ ሌላ እንዴት ትላለች ኖ ይላሉ ትራይኮቶሚስቶች ደግሞ አረለም እንዴ ነፍሴ ስትል ነፍሴ ነው መንፈሴ ስትል መንፈሴ ነው እዛና ሳይመንት እንግዲህ ለያንዳንዳችሁ ማየት ያስፈልጋል ፕላስ እናጠና ምንድነው ሲግኒፊካንሱ ነው ደግሞ እናጠና ሁሉ ጊዜ አሁን እዚህ ጋር እኔ ይሄኛውን አቋም ቤዝ ምንድነው ብለው አንዳንድ ርዕሰ ጉዳዮች እንደዚህ ስለሆኑ ነው ታቃላችሁ ብዙ ጊዜ ከዚህ የሚቀርቡ እግዚአብሔር ቃል መልእክቶች በጣም እንዲሚላሉ ብዙ የለው ግን ሳብጀክት ማተሩ እንደዛ ከሆነ ደግሞ እንደዚህ ነው ትሬት የሚደረገው በቃ ያለውን ነገር ኮምፕሊትሊ ድፍጭጭ አርገን የለም ብለን ሌላ አይነት መልእክት ልናቀርብ አንችልም ያለውን ነገር ዝርግፍ አርገን ሉክ ይሄ እንደዚህ ነው መባባል መደምብ መልመድ አለብን አንዱ ጥቅስ ይሄ ነው ሌላው ዮሐንስ ወንጌል ምዕራፍ 12 ቁጥር 27ን ስትመለከቱ ይሄ ደግሞ ኢየሱስ ክርስቶስ ላይ የሆነ ነገር ነው ምራሱ የተናገረው ነገር ነው እንደዚህ ይላል ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አሁን ነፍሴ ታወከች ምንስ ላለው አባት ሆይ ከዚህ ሰዓት አድነኝ። ያቺ መጨረሻዋ ሰዓት ስትደርስ ማለት ነው አሙስ ከነሱ ጋር ፋሲካን አክብሮ አርብ በቃ እቺ መጨረሻዋ ሰዓት ላይ አሁን ነፍሴ ታውቃለች ምንስላለው። ምራፍ 13 ቁጥር 21 ኢየሱስ ይሄን ብሎ በመንፈሱ ታወቀ። በመንፈሱ ታወቀ ሌላ ነፍሱ ታወቀች ሌላ ነው ወይ ይሏቸዋል ያኛው ጎራ። አዎ ይላል ይሄኛው ደግሞ። እንዴት ነው ይሄንን እናስተራቀው? የመጨረሻዎቹን ትራይኮቶሚስቶች የሚያነሱትን አንድ ሁለት ጥቅሶች ላንሳና በጣም ካስፈለገ የኔን አቋም ነግራቸዋለሁ። ካልሆነ ግን እዚህ ላይ በሚለጠፈው ስልክ ቁጥር እሺ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 በፍጹም ሰው ሶስት ማንነት ነው ያለው። ስጋ አለ፣ ነፍስ አለ፣ መንፈስ አለ እንጂ ነፍስና መንፈስ ኢንተርቼንጀብል ሆኖ የሚቀመጡ ኖ ነሚል ጠንካራው አቋም ያላቸው ሰዎች ጭኛዋን ልክስ በጣም ይጠቀሙባታል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንደዚህ የሚል ቃል አለ ላምበው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 የሰላምም አምላክ ራሱ ሁለንተናችሁን ይቀድስ በመንፈሳችሁም ነፍሳችሁም ስጋችሁም በጣም ሁልጭ ብሎ ነው የተቀመጠው። ይሄ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው እርሱም ያደርገዋል ይላል። ዋናነት ይሄ ይተከሳል። ሰውማ የሰው ከነዚህ ከሶስት ኮምፖነንቶች ነው እንዴት ተሰራው? እንዴት ሁለት? አሁን ጳውሎስ ሆነ እዚህ ጋር አሁን ኢንተርቼንጀብል የሆነ እንትን እየተጠቀመ ነው ለያይቶ እየተናገረ ሚል አርጊመንት አለ። ማሰብ ጥሩ ነው፣ ማሰላሰል ጥሩ ነው። ነው እምነታችን ስንል እምነት ዱብ ሚል ነገር አይደለም፣ በደንብ የሚታሰብ። አሁን እግዚአብሔር አምላክህን በፍጹም ሐሳብህ ሲል ምን ማለት ነው? እየታሰበ የሚመለክ አምላክ ነው እግዚአብሔር። የሚታሰብ አምላክ በፍጹም ኃይልህ እግዚአብሔርን አምልክ። ኃይል ይፈልጋል እግዚአብሔርን ማምለክ። በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ። መንፈሳችሁ፣ ነፍሳችሁ፣ ስጋችሁ። እንጀርሻን ተክስላን በባተ ዕብራውያን ምዕራፍ 4 ቁጥር 12 ዕብራውያን ምዕራፍ 4 ቁጥር 12 የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይልና ነፍስንና መንፈስንም። ይሄ እንዴት ነው ኢንተርቼንጀብል የሚሆነው? ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል ይቀጥላል። ስለዚህ ከነዚህ መጽሐፍ ቅዱስ ክፍሎች በመነሳት አይደለም ሰው በትክክል ሶስት ነገር ከሶስት ነገር ውቅር ነው። ስጋ አለው yes የሚፈርስ ነው የሚወድቅ ነው የሚበሰብስ ነው አንደኛ ቆሮንቶስ ምዕራፍ 15 እንደሚናገረው። ግን ደግሞ ግሎሪፋይድ የሆነ ቦዲ ደግሞ እንደሚለብስ አንደኛ ዮሐንስ ምዕራፍ 3 ላይ አሁን እንደምንሆን አይታወቅም። ሲገለጥ ግን እሱን እንድንመስል ሁሉም አስቀድመሰናቸው የልጁን መልክ እንዲመስሉ ማለት የመጨረሻው ነገር ዞሮ ዞሮ መጀመሪያ ምን መስለው ነው ምን መስለው። አሁን በዛ ፕሮሰስ ውስጥ ነው ያለፈን ያለነው። ስለዚህ በዚህ ውስጥ ስናልፍ ምንድነው እኛ አሁን ከእግዚአብሔር ሼር ያደረግነው ነገር ያለን ነገር ምንድነው? ካፈር የተበጀንበት አፈር ፓርት አለ፣ ከዛ ነፍስ አለ፣ ከዛ መንፈስ አለ የሚለውን ነገር ወደ ሁለቱ ምንድን ከሆነ አይ ሁለቱ አንድ አይነት ነው፣ መንፈስና ነፍስ አንድ ነው ማየት ጥሩ ነው። በደንብ እንመልከት። የከነከነው ሰው አለ የኔን አቋም ለማ የለም ለለፈው ለለፈው አትለፈው እኔ ሶስት ነው ብዬ ነው ማም በጣም እሱ በጣም ኮንቪንስ ያደረገኝ አንተ ነገር አይታወቅም ከአራት አመት በኋላ ተቀይር ይሆናል ምን ችግር አለው በቀይርስ ካሳመነኝ እግዚአብሔር ቃል ያ ማለት ከመስመር የሚያስወጣ ስተት ውስጥ ይዞኝ ካልሄደና ለእግዚአብሔር ያለኝን አክብሮት መጽሐፍ ቅዱስ ያለኝን ታማኝነት እስካልሸረሸረ ድረስ yes ማየት በደንብ ማጥራት በደንብ መመልከት ተገቢ ነው። ለዘንብ እየሰመለከተው ሳይው ሳወጣ ሳወርድ ነው ኢንተርቼንጀብል ነው ለማለት በጣም ያስቸግረኛል። ጋሽ ሲመጡ በደም ያስረዱ። የመጨረሻ ፖይንት ታዲያ ወንድና ሴት ሆኖ የመፈጠር አላማ ምንድነው? ለመለሰው ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ እሱን ተነጋግረን እንጨርሳለን። ምንድነው ወንድና ሴት ሆኖ የመፈጠር አላማ? እዚህ ጋር አሁንም በጣም ብዙ አመጽ ብዙ አለማስተዋል ወይንም እንግዲህ ኢንቴንሽናል ነው ኢንቴንሽናል አይደለም ለማለት በጣም ይከብደኛል። ይሄ የጀንደር ላይ ያለ ፍትጋና ይሄ በጣም ሌላ ጽንፍ መሄድ ከሰው አመጽኛ ነው። ሰው በቃ ከባድ ፍጥረት። ምንድን ነው ወንድና ሴት ሆኖ የመፈጠር አላማ? ምራፍ 1 ዘፍጥረት ምራፍ 1 ቁጥር 27 እና 28 እግዚአብሔርም ሰውን በመልኩ ፈጠረ ብሎ በእግዚአብሔር መልክ ፈጠሩ ወንድና ሴት አድርጎ ፈጠራቸው። በደንብ በቃ ስፔሲፊክ ነው ይሄ። እግዚአብሔር አንድ ወንድ ብቻ ፈጠረም አይልም መጽሐፍ ቅዱስ። ወንድና ሴት ነው። ሴት ብቻ ፈጠረም አይልም ወንድና ሴት ነው። ሁለት ሴትም ፈጠረ አይልም ሁለት ወንድም ፈጠረ አይልም። ወንድና ሴት ነው እግዚአብሔር የፈጠረው። ግን አሁን سنመለከት ይሄ ጥያቄውስ ገብቷል ነው በዚህ ዝግጅት ውስጥ ማለት ዶክትሪን ኦፍ ማን የሚለው ነገር እንደ ተማሪ በትምህርት ቤት ውስጥ ማራለፈበታለሁ። ምናልባት ዶክትሪን ኮርስስ አስተምረም ከዚህ በፊት አይቻለሁ ይሄንን። አሁን ደግሞ ለዚህ ሲዘጋጅ በጣም ሲመጣልኝ የነገበረ ምንድነው የወደቀ ሰው ወይም በጌታ ያልሆነ ሰው በትክክል ዲፋይን ሊያረጋ አይችልም ሰው። ግን አንዳንድ ጊዜ ዲፋይን ሊደረገ ምናስበውና ዲፋይን የተደረገበትን መንገድ መንገዛው ከወደቀ ሰው መለካከት ይሄ ከባድ ስህተት ነው። ስህተት ላይ ነው የሚጥለው። ወድቋል እኮ ሰው ይወራሱ። ከዛ የሱን ቲዮሪ ያመጣና ኖ ሰው ማለት ይሄ ነው ይለና እንዴት ነው ትክክለኛ አንደርስታንዲንግ ሊኖረው የሚችለው? ያሰው ራሱ መጀመሪያ ኦቶሪቲ ኦፍ ዘ ስክሪፕቸርንም ያልተቀበለ ሰው ነው ያሰው። ከሌላ ምንጭ ነው የሚቀዳው ራሱ። ስለዚህ ወደ ዴፊኒሽን ሲመጣ ሰው ማለት ብሎ እንዲህ ነው ሲል እግዚአብሔር ቃል ምክር ተፈልጓል ወይ ታይቷል ወይ ምን ይላል እግዚአብሔር ቃል የሚለው ማየት ያስፈልጋል። ንሳር እኮ ጀንደር እኮ ወንድና ሴት ብቻ አይደለም በጣም ብዙ ሆኗል እኮ። አንዱ ቀውስ እኮ ይሄ ነው እንዴ? ይሁን እዚ በጣም ኦፊሻል ሆኖ እንተና አላደረገም እንጂ እኮ በሌላው ዓለም ላይ እኮ የሚሰማው ነገር በጣም ከባድ ነው። ትምርት ቤት ካሪኩለም ውስጥ ገብቶ ምናምን ብዙ ቀውስ ተፈጥሯል። ለልከውን ልጅ አንተ አይደለም ጾታውን የምትወስነልን እና ማን ነው ራሱ ሲያድግ እስማ ወልደን ፈስ ቅዱስ አዶ አምላክ ምናምን ሌላም የሚያስብል ነው። አሁን ይሄ በግራ ነው በቀኝ ነው ነገር የሚባለው በቁጥም ስላልነበርኩ በእናታችሁ እለፉኝ ወይም ባላቆምስ ብቻ እንደዚህ ሆነ ነው። ግን ይሄው ተመልከቱ መጽሐፍ ቅዱስ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ሁለት የተለያየ ጾታ አድርጎ ነው የፈጠራቸው። ዛሬ ግን ብዙ አመጽ አለ እዚህ ላይ። ማን ነው ያለው ይሏቸዋል ተነስተው ሰዎች። ማን ነው ያለው? አሁን በጣም ካወራ ነው ሌላ አድቨርታይዝመንትም ስለሚሆን ነው መጠንቀቅ ስለሚያስፈልግ ነው። ጭራሽ አዌር ማድረግም እንዳይሆን ሰዎችን በተወሰነ መልኩ እንትን ማድረግ ያስፈልጋል። እግዚአብሔር በአዳም ላይ ከባድ እንቅልፍ ጣለበት ምዕራፍ 2 ቁጥር 21 እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት ከእንቅልፉም ከጎኑም አንቀላፋም ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። በቃ ወንድ ሴት ነው የሰራው እግዚአብሔር። ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ስጋም ከስጋዬ ናት እርሷ ከወንድ ተገኝታለችና ሴት ትባል። ይሄ ነው እንግዲህ ትክክለኛው የመጽሐፍ ቅዱስ አስተምህሮ። ጌታ ኢየሱስ ክርስቶስም ማቴዎስ ወንጌል ምዕራፍ 19 ቁጥር 4 እና 5 ላይ በዚህ በፍቺ ጉዳይ ሲጠየቅ የመለሰው እንዴ ከመጀመሪያ እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ይሄው ባለቤቱ ራሱ ኢየሱስ ሲተረጉሙ ማለት እንዴ መሐል ላይ እኮ ማአት ነገር ተፈጥሯል። ማአት እኮ ከዚህ ያነሳል ሰው እኮ እንዴ አሁን እኮ እኛ እያወራን ያለነው እኮ ከውድቀት በኋላ ሰው ምን ይመስላል አይደለም እየተባባልን ያለነው ስለ ሰው አፈጣጠርና ማንነት አይደለ ዋናው ቶፒካችን። አዎ ስለዚህ ዘፍጥረት 1 እና 2 ላይ ይሄን ይለናል። ኢየሱስም ሲናገር ያላነበባችሁም ነው ያለው። ከዚህ በፊት ተናግረናል ማንበብ ነበረባችሁ ነው የምለው ነው ኢየሱስ እንዲህ ሲል አላነበባችሁም ነው ሲል ማንበብ ነበረባችሁ ነው። ይስ
እኛስ ማንበብ አለብን?
ዴፊኒትሊ ማንበብ አለብን።
ከመጀመሪያ እግዚአብሔር እንደና ሲያድርጎ ፈጠራቸው አለ። እሺ ከዛ ሁለቱ አንድ ስጋ ይሆናሉ፣ እናትና አባቱ ይተዋል፣ ከሚስቱ ጋር ይጣበቃል። ይጣቀሰው ኢየሱስ ይሄንን ቃል ማለት ነው። ስለዚህ እግዚአብሔር እንደዚህ ነው ዲዛይን ያደረገን፣ በቃ ወንድና ሴት አድርጎ ነው የፈጠረን። ግን አሁን አንዱ ትግልና አንዱ ፈተና ምንድነው? ማንነትን አለመቀበል ነው። ለምን ከሰው ከወደቀ በኋላ ብዙ ያበላሸው ነገር ስላለ ይሄ መጨቆኑ ምናምን ትገዛም ይለውን በተሳተ መንገድ መረዳቱ ምናምን በቃ የሪአክሽን ቲዮሎጂ ሰለባ አደረገን ማለት ነው። እኔ አንድ ነገር አምናለሁ፣ ለሰው መጽሐፍ ቅዱስ ከሰጠው ፖዚሽን በላይ የሚሰጠው የለም። ለወንድም ለሴት ትክክለኛ ማንነታችን ጋር የሚያስቀምጠን መጽሐፍ ቅዱስ። አሉ ብዙ ሙቭመንቶች ታቃላችሁ፣ አሁን ሴቶችን ማብቃት ወንዶችን ማጥቃት ምናምን የለም፣ ወንዶችን ማጥቃት የለም። ብቻ ምን ሰራሽ ነገሩ፣ ሰው እግዚአብሔር ያስቀመጠው አልበቃ ሲለው በቃ ስቃይ ነው፣ በቃ ስቃይ ነው። አንድ ጥቅስ ላሳያችሁ። ዘፍጥረት ምዕራፍ 2 ቁጥር 18 ላይ 2:18 እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ የሚመቸውን ረዳት እንፍጠርለት የምትለው ቃል አሁን ኮንቴክስቷን ለቃ እንዴት አይነት ትርጉም እንደሚሰጣት ስታነቡ ስትሰሙ እና እንዴት ኤክስፒሪየንስ እንደሚደረግ ስታዩ በጣም ይዘገነናል። አሁን ይሄን ቃል በቃ ሰው ብቻውን ይሆን ዘንድ መልካም አይደለም አለ። እሺ ታዲያ ምን ይሁን? የሚመቸውን ረዳት እንፍጠርለት። የሚመቸው ረዳት ማለት ምንድነው? አሁን የሪአክሽን ቲዮሎጂ አራማጆች ሪአክት ያደረጉ ሰዎች ማለት ነው። ምን ማለት ነው ረዳት ማለት ብለው ይነሳሉ። ልክ እንደ መዝሙር 46 ቁጥር 1 ነው ይሏቸዋል። ምንድነው መዝሙር 46 ቁጥር 1? መዝሙር 46 ቁጥር 1ማ አምላካችን ኃይላችን መጠጊያችን ባገኘንም በታላቅ መከራ ረዳታችን ነው ይላል። ረዳት ከሚረዳው ከበለጠ ነው እንጂ እንዴት ይረዳል ይላል። It makes sense በመዝሙር 46 እንትን ኮስ ኮንቴክስት ኮስ አምላካችን መጠጊያችን ኃይላችን ነው። Yes ባገኘን በታላቅ መከራ ረዳታችን፣ እኛ ማንችለውን እኛ ማንወጣውን ኃይለኛ ስለሆነ ብርቱ ስለሆነ ያሳልፈናል ያስችለናል ነው። Yes ከኛ ይበልጣል ነው። Okay ያቺን ቃል ያመጣትና አሁን እዚህ ጋር ሪአክሽን ቲዮሎጂ አራማጆች ምን ይላሉ? የሚመቸውን ረዳት እንፍጠርለት ሲል እግዚአብሔር ረዳት መብለጥ አለበት ከሚረዳው፣ ስለዚህ ሴት ትበልጣለች። ይሄ ነው የሪአክሽን ቲዮሎጂ ጉዱ። ለምንድን ነው እንደዚህ ሪአክት የሚያደርጉት? ወንድ ይበልጣል የሚል አቲቲዩድ ስላለ ነው። ወንድስ ይበልጣል ወይ? አይበልጥም። እንዴት ምንድነው ነገሩ? ከኢምፖርታንስ አንፃር ምንም አንለያይ። አዳምና ሔዋን አይለያዩም። ከሮል አንፃር ፈንክሽን ከሚያደርጉበት ነገር አንፃር ግን ይለያያሉ። እሱን በትክክል አለመረዳት በጣም ጣጣ ውስጥ ይከታል። መጽሐፍ ቅዱስ አንዱ ነው የጥንቃቄ የሚፈልገው። እዚህ ጋር ነው የሚፈልገው። እዚህ ጋር ረዳት እንፍጠር እግዚአብሔር ረዳታችን ነው ሲል ሁለቱን አንድ ጭፍልቅ አድርጎ እንዴ ሁሉ ነገር አውዳለ ኮንቴክስት አለ። ነገሩ የሚባልበት እንትን ሴቲንግ ምንድነው የሚለው ማየት ያስፈልጋል። እንዴ ሊያስቀጫችሁ ይችላል፣ ግን መልእክቱን ሊያጠነክረው ስለሚችል ለመናገራችሁ። ለምሳሌ ጥቁር አንበሳ ሆስፒታል ግቢ ውስጥ አንድ ሰው ያስተዋወቃችሁ ከአንገት በላይ ስፔሻሊስት ነው። ወዴትም ልትተረጉሙት አትችሉም። በቃ መጀመሪያ ህክምና ተማረ፣ ሜዲካል ዶክተር ሆነ፣ ከዛ ስፔሻላይዝ አድርጎ የመረጠው ከአንገት በላይ ማከም ነው። ከአንገት በላይ ነው። እኛ ሰፈር መጣችሁ ወይ ምን ሙሌ ሰፈር መርካቶ ማለት ነው። እኔ አንዳንዴ ብዙ ማውራው ነገር ለሙሌ የሚገባው ነው የሚመስለኝ። በጣም ብዙ ኮመን ግራውንድ ስላለ ካለቀ በኋላም ስለምናወራ ነውና፣ አሁን ወይ ሙሌ ሰፈር ወይ እኛ ሰፈር መጣችሁ ሰው ያስተውቀው ከአንገት በላይ ስፔሻሊስት ነው ቢሏችሁ ማጅራት መቼ ነው ማለት ነው። እዚህ ጋር ነው የሚመጣው ኮንቴክስት አይደለም። የሚያውቅ ያውቃል። ኮንቴክስት ሁልጊዜ በቃ አሁን ሰው እግዚአብሔር በመልካችን በምሳሌያችን እንፍጠር ሲል ብድግ ብሎ እግዚአብሔር ነኝ አይባልም። አይደለም ሰው ፍጡር ነው። ሰው ሀምብል መሆን አለበት ሰው እግዚአብሔርን ፕሮፐርሊ ሲረዳ at the same time ራሱንም ነው እየተረዳ የሚመጣው የፈቀደለትን ያክል ያስጠጋዋል እንጂ እግዚአብሔር የሰውን ልጅ እንደው እንደሚታሰበው አይደለም ስለዚህ ወልቃችን እንደምሳሌችን ንፍጠር ምን እንዳልሆነና ምን እንደሆነ ለማየት ነው የሞከርነው ታዲያ ሰው ከምን ተፈጠረ ከዚህ ከዚህ ተፈጠረ ወንድና ሴት ሆኖ መፈጠር ምንድን ነበር አላማው ብዙ ተባዙ ምድርን ሙሏት እግዚአብሔር ባረካቸው በቃ ይሄ ነው የእግዚአብሔር ዲዛይን ያደረገው ይሄ ነው ስለዚህ የማኑፋክቸረሩን ዳይሬክሽን ሲስት ብዙ ነገር እንደሚበላሽ ሰውም የዚህ ሰለባ ነው የሚሆነው ከመስመሩ ሲወጣ ማለት ነው ዛሬ እዚህ ካንም እናቆመው ኔክስት ዊክ እንገናኝ ይሄንን ሐሳብ እንቀጥላለን ሞስ ፕሮባብሊ ቻፕተር 2 ምንም ፋይናል አድርገን ወደ ቻፕተር 3 እንገባለን ጉድቀት እንትን ነው ይሄ አሁን እግዚአብሔር ሰውን ፈጠረ በመልኩ በመሳሪያው አሁን ቫልዩ ይመጣል በቃ እንደዚህ ነው የሚወርድ ግን ተመልሶ ወደ ላይ ይወጣል ደስ የሚለው ነገር ክብር ለእግዚአብሔር ይሁን ምክንያቱም መልሰን ያው እግዚአብሔር የፈጠረበትን ፍጥረት እንደውም በፊት ያልነበረ ማንነትን ሁሉ መያዝ ሁሉ አለ በዚህኛው ኤተርኒቲ ማለት ነው እሱንም ለመነካካትን ሞክራለን እግዚአብሔር ስለረዳን ክብር ለእግዚአብሔር ይሁን ጸልይና ጌታና መስክነን እንጨርሳለን ምን አለን እግዚአብሔር ይሄን አደላችሁም ይሄን ግን ናችሁ ነው ያለን ያለው እግዚአብሔር ስለዚህ ያልሆነውንም የሆነውንም በደም በመቀበልና በትህትና ከሱ ጋር መኖር ያስፈልጋል እሱም መስማት እሱም መታዘዝ እሱም ማክበር እሱን ደስ የሚያሰኘውን ሁሉ በዘመናችን ያያየለ መኖር እንድንችል እግዚአብሔር ይርዳን ሮቢ ወደዚህ ተመጣና አላህ ተደድስ ሰዎችም ካሉ ይጠራልናል ደገና የመዝጊያ መጸሎት እግዚአብሔር ይመስገን
ምናልባት በዚህ ቦታ ላይ አዲስ ሰዎች እንደሆነ እንችላለን እውነት እግዚአብሔር ያላለውንም እንዳንኖር የሚያደርገን ከስተት የሚጠብቀን ያልሆነውን እንደሆነን አድርገን እንዳናስብ የሚያደርገን እግዚአብሔር ቃል ነው ያንን ነው እግዚአብሔር ይመከረን ግን ደግሞ በሌላ በኩል ደግሞ እግዚአብሔር የፈጠረን ደግሞ ክብር ዓላማም አለ መጽሐፍ ቅዱስ ሲናገር እግዚአብሔርን የመምሰል ምስጢር ያለተጠረ ታላቅ ነው ይላል ገና ብዙ ምንረዳው ነገርም አለን ግን ደግሞ በዛው ውስጥ ደግሞ ክብርም አለ እግዚአብሔር መምሰላችን ክብር ነው ያንን ያነሳውበት ምክንያት ቅድም ሲነሳ ስለነበር ነው በእውነት ሰው ወደዛ ተፈጠረበት ዓላማ መጠጋት የሚችለው ሰው ክርስቶስን ሲያቀብ ብቻ ነው በክርስቶስ በኩል ካልሆነ በስተቀር እንዴት እንችላለን ምናልባት በሚቀጥለው ሳምንት ምን ማሪው ሊሆን ይችላል ግን ውድቀት የሚባለው ነገር ኃጢያት የሚባለው ነገር በብዙ አጉልሎናል ምናልባት ይሄ ነገር የኔን ህይወት ይገልጣል ብለን ምንድን ሰዎች ካለን እኔ ወደዛ ህይወት መመለስ ፈልጋለሁ ህይወቴ ከእግዚአብሔር የራቀ ነው ግን ደግሞ እግዚአብሔር ደግሞ ለዚህ ክብር ከፈጠረኝ ወደዚህ ክብር መመለስ ፈልጋለሁ እሱን መምሰል ፈልጋለሁ በባህሪ እሱን መምሰል በቅድስና እሱን መምሰል በጽድቅ እሱን መምሰል ያ መንገድ ያለው ሰው ወደ ክርስቶስ ይጠጋ ነው ክርስቶስ ኢየሱስ በመስቀል ላይ ሞተው ወደዛ ክብር እንድንመጣ ይረዳል ነው በመህረት ወደሱ እንድንቀርብ ሊያደርገን ነው ምናልባት ይሄንን የምትሉ ሰዎች ካላችሁ በየአካባቢያችሁ ጋር አስተናጋጆች አሉ እኔ ለቤተ ክርስቲያን አዲስ ነኝ ለዚህ ብቻ ሳይሆን ነገር ግን እንደዚህ አይነት ቤተ ክርስቲያን ትምህርት ቦታ ስመጣ የመጀመሪያዬ ነው ምናልባት ሰው ነግሯችሁ ሊሆን ይችላል ስለ ወንጌል ቃል ነግሯችሁ ሊሆን ይችላል ህይወቴን ለክርስቶስ ኢየሱስ መስጠት ፈልጋለሁ እሱን መከተል ፈልጋለሁ በሱ አምናለሁ የምትሉ ሰዎች ካላችሁ በአካባቢያችሁ ላሉ አስተናጋጆች ምልክት ስጧቸው ከእናንተ ጋር አብረው ይጸልያሉ የእግዚአብሔር መንገድ ያስተምሩናል ከዚህ በኋላም እንዴት አድርገን መማር እንዳለብን መንገድን ያሳያችኋል እና እንድታሳያችሁ በእውነት አበረታታችኋለሁ እጃችሁን እዛው መተው ነው የሚያናግሯችሁ ኦር ደግሞ ኦንላይንም ያላችሁ ሰዎች ካላችሁ እዚህ ስክሪን ላይ በመታየው ስልክ ቁጥር ስማችሁን ቴክስት አድርጉት እግዚአብሔርን መምሰል ስንልኮ እግዚአብሔርን ሆነን ማለት አይደለም መለኮቶች ሆነን ማለት አይደለም በጣም ግልጽ አድርጎ ነው እግዚአብሔር የተናገረ ግን ደግሞ ከሱ ዘንድ ደግሞ ምንካፈላቸው ባህሪያቶች አሉ መልካም የሆኑ አሉ የሱ ደግሞ መልክ በእኛ ላይ ደግሞ ያንጸባርቃል እግዚአብሔርን መምሰል ውበት አለው ሌሎቻችን ተነስተን እንድንጸልይ ጠይቃችሁ እግዚአብሔር አምላክ እንድናከብረው ነው የተፈጠረው ነው ብሎ በጣም ሲለካይ ነበር እሱ ክብር አምላክ ነው የሱን ግርማ ያያየን የሱን ክብር ያያየን እግዚአብሔር አምላክን ስለሰራው ያደነቀነው እንድንኖር እግዚአብሔር ጠርቶናል። እስቲ ባምልኳችን እግዚአብሔር አምላክን ያከበረው ምላሽ ሰጥተን ነው የምንወጣው ወደዚህ ወነታ እግዚአብሔር እንዲያደርሰን። ብዙ የሚጎትቱ ነገሮች ባሉበት በዚህ ዓለም ላይ እኛ ግን እግዚአብሔርንና ክብሩን አይተን ውብ የሆነውን አምላክ አይተን ወደሱ እንድንጠጋ የሚያደርገን ራሱ እግዚአብሔር መንፈስ ነውና ያንን መንፈሱን እግዚአብሔር እንደገና እንዲሰጠን ኃይል እንዲሰጠን ጠይቀነው ነው የምንወጣው ምላሽ ሰጥተን ነው የምንወጣው። የማይወዳደር አምላክ አለ። ታላቅ የሆነ አምላክ አለ። እግዚአብሔርን በክብሩ ከፍ እናደርጋለን። በማንነቱ ከፍ እናደርጋለን። እግዚአብሔር ይከብር ዘንድ በዝማሪያችን እግዚአብሔር አምላካችን ያከበረ ለእግዚአብሔር ክብር እየሰጠን በእግዚአብሔር ፊት ዘምረን ጸልየን እንወጣለን። እስቲ እግዚአብሔር አምላክን እንፈልገው። ለክብሩ የጠራን አምላክ በአምሳሉ ሊያድርገን የጠራን አምላክ ኢየሱስ የክብር ዓላማ እንዲገለጥልን ለምንሃለን። የበለጠ እንድናውቅ ለምንሃለን። ደሞም በክብርህ ደሞ እግዚአብሔር አባት ውበት እንድናይ ምንመኛለን እንጠማለን። ሲወደዚህ አምላክ እንጠጋ። ያከበረው እንጠጋ። ምክንያቱም እግዚአብሔር ለክብሩ ፈጥሮናል። ግልጽ አድርጎ ነው የነገረን። ለክብሩ ፈጥሮናል። ክብርን ከኛ ሊቀበልን ፈጥሮናል። በእውነት ህይወታችን እግዚአብሔርን ያክብረው። ዝማሪያችን እግዚአብሔርን ያክብረው። ግን ደሞ መመላለሳችን እግዚአብሔር አምላክን ያክብረው። ኢየሱስ
የሚመስልህ የሌለ አምላክ ለጌታ ሆይ ከማንም ጋር አትተካከልባት ለውድድር የማትቀርብ አምላክ ነህ አንተ
እግዚአብሔር አምላካችን እግዚአብሔር እግዚአብሔር ነው ማንንም የሚተካከለው የለም በሰማይ በምድር ከምድርም በታች ያለው ቃሉ ሲናገር እግዚአብሔርን የሚተካከለው የለም ይህ ታላቅነት እግዚአብሔር አባት እለተለት በፊታችን ዲሳል በኢየሱስ ስም እንጸልያለን በትምርት ንፋስ እየተፈገመገመን ጻን መሆን አይገባንም እንደሚል ቃለ እግዚአብሔር አምላክ በተለያየ ትምርት በሚመስሉ ነገሮች ሰውን ከፍ በሚያደርጉ ነገሮች ያልሆነው ነን ብለው በሚነግሩ ነገሮች እግዚአብሔር አባት ወደዛው ለዚህ እንዳንፈገመገም እግዚአብሔር አባት በመንፈስ ቀጥ አድርገ እንድትዘን በኢየሱስ ስም እንጸልያለን። ክርስቶስ እለተለት በህይወታችን ላይ ከብሮ ይኖር። ያንተ ክብር እለተለት በእኛ ላይ ከፍ ይበል እግዚአብሔር አባት። በእኛ ይምሮ በእኛ አይን ፊት እግዚአብሔር ሆይ ክብር እለተለት ከፍ ብሎ ይታይ። ደግሞ እንጸልያለን እግዚአብሔር አባት እንደተናገርከን የማይሆኑ ርኩሰቶች አንተ ማትከብረባቸው ነገሮች ጌታ ሆይ እንዲቀኑ ቤተክርስቲያንንም ዳስቸግሩ እግዚአብሔር አባትን ለምናለን። የመንፈስ ኃይል ብቻ እንዲገዛ በኢየሱስ ስም እንጸልያለን። ጽድቅህ ቅድስና ከመጀመሪያ ይሄው ያንተ ዓላማ እንዲገዛ በኢየሱስ ስም እንጸልያለን። እግዚአብሔር አባት የጽድቅህ ዓላማ አንተ ያየኸው በመጀመሪያ ያልከው እግዚአብሔር አባት ያ ብቻ በመድራችን ላይ እንዲገዛ በኢየሱስ ስም እንጸልያለን። ያ ብቻ በዙሪያችን እንዲገዛ ለምንሃለን። እግዚአብሔር አባት አንተ ገዢ ሆነታይ ክብር በእኛ ውስጥ ክብር በዙሪያችን እኛም የክብርህ አገልጋዮች አድርገን እኛን ክብር ምንፈልግ ሳይሆን ያንተን ክብር ምንፈልግ እንድታረጋነ በኢየሱስም እንጸልያለን። የክብርህ አገልጋዮች አድርጋ አቁመን አንተን ማክበር ክብር መናገር ያንተን ክብር መፈልግ እንዲሆንልን በኢየሱስም እንጸልያለን። እለት በእኛ ላይ አንተ ክብር ሁሌ ክብር እግዚአብሔር አባት ሁሌ ክብር በሕይወታችን ላይ እናመሰግናለን። ክብር ሁሉ ለአንተ ይሁንልህ። ክብር ሁሉ ለእግዚአብሔር ይሁን። አሜን። ክብር ሁሉ ለእግዚአብሔር ይሁን። ይህም መንፈስ በእኛ ውስጥ ተጠብቀልን። ይህንን የሚያከብር መንፈስ በእኛ ውስጥ ተጠብቀልን። እንደማችን አብርሽ ስለተናገረን እግዚአብሔር አባት ሆይ በሱ ውስጥ አለፈ አንተ ስላስተማርከን እናመሰግናለን። በሁሉ ነገር አንተ ክብር በልጅህ በክርስቶስ ኢየሱስ ስም ጸለይን። አሜን አሜን።